አድማጮቻችን የኢትዮጵያነት ሬዲዮ በዛሬው ስርጭቱ በአንድ ቁልፍ በሆነ ብሔራዊ ጉዳይ ዙሪያ ውይይት ያደርጋል። ባለቤት ስላጣው ብርቱ ጉዳይ በተለይም ቀደምቷ ኢትዮጵያ የነብራትን የስልጣኔ ጉዞ በራሷ ልጆች ከተጨናገፈ ወዲህ ቋንቋን እንደ ቋሚ የማንነት መስፈርት በመውሰድ ለመለያት ብሩ ከከፈተ ወዲህ ስለገጠሙን ብርቱ ፈተናዎች እንወያያለን። የብሔራዊ ቋንቋ ጦትና ብሔራዊ ፊደል እንዲከበር ከመስራት ይልቅ በቅድሚያ ወደ መጣይ ባድ ፊደል ላይ በማተኮራችን ከሳይንስና ቴክኖሎጂ ጋር የተጣረሰ ሀገር ግንባታ ላይ ወድቀናል። ይህም በተራው ሰፊ ክፍተት በመፍጠሩ ጸረ ኢትዮጵያዊነት ጎርሙቶ ወጥቷል። በአገዛዝ ላይ አገዛዝም ለመፍጠርም በቅተናል። ከአርባ ዓመታት በፊት ምንም እንኳን የዲሞክራሲ ግንባታ የእኩልነትና ፍትህ ባይኖርም ሁሉም ተግባብቶ ይኖር የነበረ ትውልድ ዛሬ የማይደማመጥ ትውልድ ሆኗል። ሀገር በጥላቻ እየተመራ ነው። የራሳችን ትተን ወደኋላ እንድንቀር ያደረጉትን የጥላቶቻችን ፊደል በዚያም ላይ የማናነበውና የታሪክ ማስረጃ በሌለው በባዕድ ጥገኝነት ማንነት ለመለወጥ የሚደረገው ጥረት አገር አውዳሚ መሆኑን በግንባር ቀደም ከሚሟገቱት መካከል አንዱ የዛሬው እንግዳችን ናቸው። እንግዳችን በማንዘልቀው ትርጉሙና በማናውቀውና በቃርሚያ በተገኘ ፊደል ቋንቋችን ከምንጽፍ የኛው በእኛው ፊደላችን የሁላችን ቋንቋ መጻፊያ ልናደርግ ይገባል የሚል የተቀደሰ አስተያየት በመስጠት ይታወቃሉ። የቀደሚቷ ኢትዮጵያ የግዕዝ ፊደል በብሔራዊ ደረጃ ለአገር ጥቅም ሊውል ይችላል ይላሉ። ቋንቋችን ለመጻፍ በየፊናችን ሁላችን እናድርግ ብንል ሀገራችን እንደገና ለብዙ ዓመታት ወደኋላ መጎተት መሆኑን ያስገነዝባሉ። የዕለቱ እንግዳችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሲያትል የክብረ ቅዱሳን መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ መጋቢ ሐዲስ ልዑለ ቃል አካሉ አለሙ ይባላሉ። መምህር ልዑለ ቃል አካሉ ይሰማዎታል?
አዎ ይሰማኛል። ጤና ይስጥልኝ።
ስለዚህ በቅድሚያ እንኳን ለዳግማዊቱን ሰው አድርሶት ትላለሁ ያደረሰን።
አሜን አሜን። እንኳን አብሮ አደረሰን። እግዚአብሔር ያክብርልኝ።
መምህር ልዑለ ቃል ከቤተ ክርስቲያን አገልግሎት ሰዓት ቀንሰው ሀገራችን በገጠማት ብርቱ ጉዳይ ዙሪያ አስተያየቶን ለማጋረት ፈቃደኛ ሆነው በሰዓቱ መገኘቶ በኢትዮጵያነት ሬዲዮ የዝግጅት ክፍልና በአድማጮቻችን ስም በታላቅ ትህትና ምስጋናን እያቀረብኩ በመንጋው ጠባቂ በሆናችሁት በእናንተ በአባቶች መካከል ያለ መንፈስ በሁላችን ላይ ይደር በማለት ወደ ውይይታችን እንሻገራለን። እንግዲህ ወደ ውይይታችን ስንሻገር በቅድሚያ ምናልባት እርስዎን ብዙ ማያቅ ሰው ካለ እስቲ በሰሜን አሜሪካ ነው የሚኖሩት ማናቸው? መጋቢ ሐዲስ ልዑለ ቃል አለሙ ማን ይባላሉ? ምንድነው ስራቸው ለሚለው እንደው አጠር ያለ መግቢያ መስተዋቂያ ቢያደርጉ መስመሩ እርስዎ ነው።
እሺ፣ እግዚአብሔር ያክብርልኝ። ከሁሉ አስቀድሞ ይህ እድል ስለተሰጠኝ ሁላችሁንም አመሰግናችኋለሁ፣ ማለት ሚዲያውን አመሰግናለሁ፣ አዘጋጆቹን የዚህ ሚዲያ ታዳሚዎች የሆኑትንም ሁሉ ይህን ዜና የሚሰሙትን ይህን ውይይት የሚያዳምጡትን ሁሉ አምላካችን በቸርነቱና በምሕረቱ ብዛት የጾሙን ጊዜ አሳልፎ ለብርሃነ ትንሣኤው እንኳን አደረሳችሁ እላለሁኝ። እኔ መምህር ልዑለ ቃል አካሉ አለሙ እባላለሁ። አሁንም አገለግለው እሶ እንደገለጹት በክብረ ቅዱሳን መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲያትል ነው። በአገልግሎት በቤተክርስቲያን የተማርኩት የመጽሐፍ ቅዱሳት መጽሐፍ ትርጓሜ እና ቅኔ ነው። እንዳስተምርም ቤተክርስቲያን የፈቀደችልኝ እነዚህን ሁለቱን ሙያዎች ነው። በዚህ ዙሪያ የልጅነት እድሜን ረዘም ያለ ጊዜ አሳልፌያለሁ። በቅኔ ቤት 7 ዓመት፣ በትርጓሜ ቤት ወደ 6 ዓመት፣ ሌላውን ከኋላ ያለው መደበኛው ትምህርት ተጨምሮ ማለት ነው። ስለዚህ በቤተክርስቲያን በኩል ያለኝ ይህን ይመስላል። በዘመናዊውም ደግሞ እዚህ ሀገር ከመጣሁ በኋላ የመጀመሪያና ሁለተኛ ድግሪን የሰራሁት እዚህ ሀገር ከመጣሁ በኋላ ነው እና በማህበራዊ ሳይንስ ነው የሰራሁት። እንደዚሁም ከማንነት ጋር በተያያዘ አንድ ቲሲስን ጽፌያለሁ እና ሶሾ ካልቸራል አይደንቲቲ ኤንድ አጀስትመንት ፕሮሰስ ኦፍ ኢትዮጵያን ኢሚግራንት ኢን አትላንታ ጆርጂያ / ዩኤስኤ የሚል እሱን በምሰራበት ጊዜ ነው። በነገራችን ላይ አሁን ስለምንወያይበት ነገር የበለጠ እንዲያው አንደበቴን ከፍቼ እንድናገር የተሻለ ምክንያትም የሰጠኝ በእርግጥ ሁኔታው ይህ ነገር የተሰማኝ ድሮ አገር ቤት እያለሁም ቢሆን፣ በኋላ ግን ከዚህ ከመጣሁ በኋላ የተወሰነ የትምህርት እድል ሳገኝ ለምን እኔስ በአቅሜ የምችለውን ያክል ማንም አይሰማም፣ ማንም አያደምጥም፣ ሁሉ ነገር አልፏል፣ ሌት ነው ከማለት ለምን ቢያንስ ለውይይት እንዲበቃ ነገሩን ማድረግ ለምን አልችልም በሚል ነው እንግዲህ አንድ ሁለት አርቲክሎችን ለመጻፍ የቻልኩት ማለት ነው። እና ይሄን ይመስላል የኔ ማንነት ባጭሩ።
በጣም ጥሩ። እኛም የእርሶን ጽሑፍ ለማንበብድን በማግኘታችን እና ያነሷቸውም ሀሳቦች ለኢትዮጵያ ተቃሚ የሆኑ በመሆናቸው ለሁላችንም የሚበጅን ቁም ነገር ያዘለ መሆኑን ለማስተረጫጨት ሞክረናል። ያነበብነውንም ያህል አንብበን አይ በመወያት ምናልባት ሀሳቡ ያልተገለጠላቸውና የፖለቲሻኖችም ሆነ የሀገር መሪዎች እንደው ጉዳዩን አስበውበት ሊሰሩበት የሚችሉት ቁም ነገር ስላለበት በሚል ነው እርስዎንም ለዚህ በመጠየቅ ደፍረን በመጠየቅ ለውይይት ጋበዝንዎትና እናመሰግናለን። እግዚአብሔር ይክብርዎት። ወደ ውይይታችን ግን ስናመራ እንዳሉት የዚህን የኢትዮጵያ መቼም ጉዳይ የተለያዩ ፖለቲካው ብዙ አቅጣጫ ይነገራል፣ ልዩ ልዩ ነገሮች ይነሳሉ። ግን በዚህ በአገራችንን የመግባቢያ ቋንቋ በሚመለከት ወይም ፊደላችን የማሳደግ በሚመለከት ብዙም የሚጽፉ አሉ፣ የጻፉ ሰዎች አሉ፣ ጥቂቶች ናቸው። ግን ያንን የሀገራችን ፖለቲካ ኃላፊነት የተቀመጡት መሪዎችም ሆኑ ሌሎች ተቃዋሚዎች ይህን ጉዳይ በቸልተኝነት ነው የሚመለከቱት። እና ምክንያቱም ህብረተሰባችን የማይግባባበት ደረጃ ላይ እየደረሰ ነው። ትውልድ አዳዲስ ትውልድ ሲወለድ አንድ የራሴ ቋንቋ የራሴ ፊደል የሚለውን ነገር እየያዘ ነው። እና ይህ ነገር እንዴ ሊለወጥ ይችላል የሚለውን ነገር መቼም ብሔራዊ አጀንዳ ሆኖ ውይይቱ ይደከፈትበት ጥሩ ነው በሚል ነው። እና እንደው ለመንደርደሪያ የሚሆንን በእርሶ አመለካከት ቆይት እንደው ቋንቋ የማን ንብረት ነው ይላሉ? እንደው ለአንድ ሀገር ቋንቋ የከሌ ነው ተብሎ ሊመደብ ይችላል? ከመግባቢያ ከመገናኛ ባሻገር ቋንቋን እንደ ጠላትነት የሚታይበት ሁኔታ አለ ወይ?
በጣም ትልቅ ጥያቄ ነው። እውነት ለመናገር በእኔ አመለካከት በሀገራችን የተካሄደው የፖለቲካ ለውጥ በሚያሳዝን ሁኔታ አገርን ከግምት ውስጥ ያስገባ፣ ስልጣኔን ከግምት ውስጥ ያስገባ፣ የህዝብን አንድነት ከግምት ውስጥ ያስገባ፣ የአገርን ክብር፣ የህዝብን አንድነት፣ የህዝብን በሰላም እና በፍቅር አንድ ሆኖ መኖር የሚግባባበት አንድ የሚሆንበትን ሰንሰለቶች በማጠንከር ላይ የተመሰረተ ሳይሆን በሚያሳዝን ሁኔታ በመረረ ጥላቻ ላይ የተመሰረተ ዘመቻ ነው በሀገራችን የተካሄዱት። ፖለቲካ ሞቲቬሽኑ እንዲያው ኃይሉ ያገኘው ከአሉታዊ ከሆነ አስተሳሰብ ነው። በቃ ከመምታት፣ ከማጥቃት፣ ከማጥፋት እና አዲስ ነገር ከመፍጠር ላይ የተመሰረተ ነው በአብዛኛው። እና ከዚህ የተነሳ አሁን እንዳልነው ቋንቋ መቼስ እውነት ለመናገር የህዝብ የሁሉም ሰው የሆነ ሁሉ ቋንቋ ነው። አንድ ሰው ቋንቋ ይዞ አይወለድም። ሲወለድ ሲነገር የሰማውን ቋንቋ ነው የሚናገረው። ቋንቋ የሰውነት ለሰው ልጅ የተሰጠ መግባቢያ ነገር ነው እንጂ ሰው ራሱን በቋንቋ ይገልጣል እንጂ ቋንቋ ግን ራሱን በሰው ማለት አይገልጥም። ማለት ምን ማለት ነው? ቋንቋ ራሱን በሰው አይገልጥም ማለት በሰው አይነገርም ማለት አይደለም። ሰው ነው ቋንቋ የሚያስተዋውቀው። ነገር ግን የቋንቋ መሰረቱ የሰው ልጆች ሲወለዱ አግኝተው መግባቢያቸው ሆኖ የኖረ ነው እና የዚህ ህብረተሰብ ቋንቋ ይሄ ነው፣ የዚህ ህብረተሰብ ቋንቋ ይሄ ነው ሊባል ይችላል ከመናገሩ የተነሳ። ነገር ግን ያን ፈልጎ አይደለም ያን የሚያደርገው። ለምሳሌ አሁን በዓለም ያለው አብዛኛው ህዝብ አብዛኛውን ለማለት ነው ሊያስቸግር ይችላል፣ ብዙ ህዝብ እንግሊዝኛ ይናገራል። የመግባቢያ ቋንቋ ነው የብዙሃን በትልቅ መድረኮች ላይ እሱን እንሰማለን። በቀጥታ የታየው ያለፈው ታሪኩ ሳይሆን እንዴት ተስፋፋ ሳይሆን የተስፋፋበት ራሱ የቻለ ታሪክ ነው። ነገር ግን ጥቅሙ ምንድን ነው? መግባባታችንን መቁረጥ ነው የሚሻለው ወይስ እንግሊዞች በእኛ አካባቢ ነበሩና ቋንቋቸውን አስፋፍተዋልና ቋንቋቸውን በማጥፋት እኛም ተቆራርጠን እንኑር ነው የዓለም ሀሳብ የሆነው? አይደለም የሆነው። በኢትዮጵያ ግን አንደኛ ኢትዮጵያዊ ቋንቋ ነው፣ ህዝቡም እውነት ለመናገር በስጋና በደም የተሳሰረ ነው። ከዚህ የተነሳ የኢትዮጵያ ቋንቋዎች ሁሉ የኢትዮጵያ ህዝብ ቋንቋዎች ናቸው። የኢትዮጵያውያን ብሂል በምድሪቱ ውስጥ የኖሩ ሰዎች አባባል፣ ጥበብ፣ ማስተዋል ይገኝባቸዋል። ስለዚህ ቋንቋ አንዳንድ ሰዎች እንዳካባቢያቸው ለምሳሌ በትግራይና በጎንደር መካከል ያሉ ሰዎች ትግርኛና አማርኛ ይናገራሉ። በዚህ ኦሮምኛ በሚናገሩ ማህበረሰቦችና በሸዋ መካከል ያሉት ደግሞ ኦሮምኛና አማርኛ ይናገራሉ። ግማሹ ደግሞ ጉራግኛና አማርኛ ኦሮምኛ ይናገራሉ። እያንዳንዱ እንደየጎረቤቱ ያጠናው የሚሄድ ነገር በመሆኑ ቋንቋን ካንድ ከተወሰነ አጋል ወይም በመንግስት ስልጣን ላይ ካለ አካል ጋር አያይዞ መምታት ማጥፋት ያን ማህበረሰብ እንደ ጠላት ማየት ሌላው ህብረተሰብ የሚገናኝበትን ገመድ መቁረጥ በእውነት በእኛ ሀገር መንግስትን ማፍረስ እንጂ እንዴት አድርጎ መንግስትን ለውጦና አሻሽሎ አጠንክሮ መሄድ የሚያስችል የፖለቲካ አስተሳሰብ ያላቸው ታጋዮች በግፍ እንዳልነበሩን የሚያሳይ ነው ነው ማለትምለውና ስለዚህ ዋን ወደ ጥያቄው ተመለስ በእውነት ቋንቋ የሁሉም ነው ነው ወይምለው
ለከና እንደው በዚህ ለምሳሌነት በዚህ አፍሪካ ብዙ አፍሪካ ሀገሮች ንጻነታቸውን ሲያገኙ ያነሱ ጥያቄ ትልቁ ማከላው ጥያቄ ይሄ ነበር። ለምን ቋንቋ ፊደላቸው አላደገም? ቋንቋቸውን የሚገልጹ በፊደል ስላልነበራቸው ፈረንሳይኛ ተናጋሪ እንግሊዘኛ ተናጋሪ ሀገሮች በሙሉ ቁጭ ብለው መንግስታቶቻቸው እነን አጋጣሚ ተጠቅመው ምን እናድርግ ቋንቋም ስንመርጥ ማንነታችንን ያስክደናል ወይ? ኬንያዊ መሆኑ ኬንያዊነቱን ያስክደውም ግን እንግሊዘኛውን እንደ ቋንቋ ቢመረጥና ህዝቡ ሊግባባበት የሚችል ቢሆን ይሻላል በሚል ከሳይንሱ ከቴክኖሎጂ ጋር ለመግባባት እንዲችሉ ያንኑ ተቋዳሽ ለመሆን እንዲችሉ ያንን ምርጫ አደረጉ። ለምን ልጆቻቸውን በእነሱ በሚናገሩበት ቋንቋ ያስተማሩ ይመጡ ትውልዱ ተምሮ እስኪጨርስ ድረስ 100 አመት 50 ምን ሊወስድበት ይችላል? እና መፍትሄ የሰጡበት መንገድ በሰከነ ሁኔታ ነው። እኛ ሀገር ግን ተጻራሪው ነው ያለው ማውደም አውድመን ደግሞ የባዕድን ቋንቋ ላይ እንትማትና ቋንቋውን የሚናገር ሰው አንድ ሰው ቋንቋውን የሚናገር እንግሊዘኛ ቢናገር ፈረንሳይኛ ቢናገር ማንነቱ አሜሪካዊ ነው ማንነቱ እንግሊዛዊ ነው ሊባል ይችላል። ህንዶችም ይናገሩታል ቋንቋውን ፓኪስታን ይናገራል እንግሊዘኛ አፍሪካ ውስጥ ብዙ ሀገሮች ይናገሩታልና ቋንቋ የማንነት መገለጫ ነው ወይ?
ማንነት ከሚገለጥባቸው ነገሮች አንዱ ሊሆን ይችላል ማለት እንግዲህ ማንነት ትርጉሙ ሰፊ ስለሆነ ማለት ነው። ማንነት ትርጉሙ ከሰውነት ጀምሮ ማንነት በብዙ መንገድ ሊገለጥ ይችላል። ቋንቋው ምንድነው? መልኩ ምን ይመስላል? ወንድ ነው ሴት ነው? ይሁሉ የማንነት መገለጫ ሊሆን ስለሚችል እምነቱ ምንድነው? እንደዚህ ሊሆን ስለሚችል ነገር ግን እኔ ምንድነው የምለው ሰዎች የተለያየ ቋንቋ ሊኖራቸው ይችላል። ነገር ግን የተወሰነ ደግሞ ወይም የተወሰኑ ማዕከላዊ ቋንቋዎች ይኖራቸዋል። አሁን ወደኛ ሀገሩን ስንመጣ ግን ሀገራችን ኢትዮጵያ የተማከለ መንግስት ነበራት። ብዙሃኑን የሚያግባባ ቋንቋ ከነፊደሉ አላት። አሁን የደርግ መንግስት ወድቆ የህወሓት መንግስት ሲመጣ የሚያሳዝኑ ስራዎችን ነው የሰራው። በእውነት ለመናገር የደርግ መንግስት የሰራው ይሄ ነው የማይባል የሚያሳዝን ነገር እንዳለ ሁላችንም እናቃለን በሰው ህይወት ላይ። ነገር ግን አሁን ምናወራው ስለ ቋንቋ ስለሆነ እዚያ ላይ ነው የምንነሳው። በዚህ ጊዜ ምንድነው የሆነው? ቋንቋዎችን የማሳደግም ነገር አይደለም የተሰራው። ሶስት እኔ ብዙ ነገሮች የሚኖሩ ሶስት በጣም የሚያሳፍሩና የሚያሳዝኑ ነገሮች በህወሓት ዘመን ተሰርተዋል ብዬ አስባለሁ። በኢትዮጵያ ታሪክ ሊሆኑ የማይገባቸው ልጆቻቸው ሁሉ የሚያፍሩበት ታሪክ ጸሐፊዎች ሁሉ በታሪክ ጸሐፊዎች ሁሉ የሚያስወቅስ ታሪክ ይቅር የማይለው እጅግ በጣም የሚያሳዝኑ ሶስት በደሎች በኢትዮጵያ ላይ ተፈጽሟል ብዬ አስባለሁ። አይነተኛ በደሎች። አንደኛው የኢትዮጵያ ህዝብ ማዕከላዊ የሆነ የሚግባባበት ቋንቋ እንዳይስፋፋና ሁሉም በየጋራው በቋንቋ ተለያይቶ እንዲኖርና ቋንቋውም ደግሞ እንደ መከለያው ሆኖ ይህ አንተ አገር አይደለም ይሄ አንተ አገር አይደለም ወደ መባባል እስኪደርስ ድረስ ሰውን በቋንቋ መለያየታቸውና ማዕከላዊ ቋንቋም እንዳይኖረው ህዝቡን በማድረግ ጨርሶ ትውልዱን ለመቆረጥ መሞከራቸውና ጥረት ማድረጋቸው ነው። ይህ በጣም የሚያሳዝን ነገር ነው። አሁን ለምሳሌ በሀገራችን አንዳንዶቹ ያው አቅም ያላቸው ልጆቻቸውን አማርኛ ቀርቶ እንግሊዝኛም እያስተማሩ ከሁሉም ጋር እንዲግባቡ ያደርጋሉ። ሌሎቹ ግን በጭራሽ አማርኛ የማይችሉ የኦሮምኛ በዚህ የቁቤ ጄኔሬሽን የሚባሉት አማርኛ የማይችሉ በጭራሽ ቆቤ ብቻ የሚናገሩ ወጣቶች ወደ መንግስት ስልጣን ለመሄድ ራሱ በጣም እንደተቸገሩ ሲነገር ሰማለሁ። ይህ በጣም የሚያሳፍርና የሚያሳዝን ነገር ነው። ሁለቱን ቋንቋ እንኳን አብሮ ለማስተማር አልደፈሩም አልጨከኑም። ይህ ብቻ አይደለም ራሱ በኢትዮጵያ ምድር ላይ ማለት ነው ራሱን የቻለ ለአፍሪካ የሚበቃ ፊደል ያላት አገርን የሚመራ መንግስት የላቲንን ፊደል እንደ ጣዖት አምጥቶ ግዕዝን ከገዛ ምድሩ ላይ እስረኛ ለማድረግ የፈቀደበት አካሄድና የሄደበት መንገድ ሲታይ በጣም የሚያሳፍርና የሚያሳዝን ነገር ነው። ያ ማለት እኛ ኢትዮጵያዊ ማንነት የምንለው ነገር ሁሉም ሰው የሚገለጥበት ይህን ማንነት በጣም በሚያሳዝን ሁኔታ ቦታ ባለመስጠትና እንዲጠፋን በማድረግ ብዙ ነገር ሰርቷል። ስለዚህ አንደኛው ነገር ሰውን በቋንቋ በመለያየትና ማዕከላዊ ቋንቋ እንዳይኖረው በማድረግ የተሰራው ስራ ነው። ሁለተኛው ነገር ደግሞ በወሰንና በአገር ድንበር ላይ የተደረገው ነገር ነው። እኔ ምናልባት ሰው አሁንም ቢሆን ያስተላለፈ ነገር ለምንድን ነው እንዲህ የምትለው ሊል ይችላል። እኔ ግን የህሊናዬን ነው የምናገረው። አንድ ለኢትዮጵያ የሚያስብ መንግስት ቢሆን ኑሮ በወቅቱ ኢሳይያስን ፕሬዚደንት ኢሳይያስን ሳይቀር ለስልጣን ጋብዘው እንዲህ ሀገሪቱ በፌዴራሊዝም የምትተዳደር ከሆነ ኤርትራን ሳይቀር በፌዴራሊዝም እንደገና እንድትመለስ አድርገው ስልጣን እነሱ ተነጋግረው ኢሳይያስ መሆን የሚፈልግ ከሆነም ለሱ ቢሆን ሰጥተው የኢትዮጵያን አንድነትና ድንበር አስከብረው ቢሄዱ ኑሮ በትክክል እኒህ ሰዎች የፈለጉት የፖሊሲ ለውጥ የአሰራር ለውጥ ነው እንጂ አገርን ማፍረስ አይደለም ያሰኝላቸው ነበር። ያም ይሁን ይህ ሁሉ ነገር ከሆነም በኋላ ራሱ ኢትዮጵያን አይናቸው እያየ መብትም እያላቸው የባህር በር እንዳይኖራት አድርገው በሚያሳዝን ሁኔታ ፈርመው ማለት ነው የኢትዮጵያን የባህር በር ሲዘጉ ኤርትራ እንድትገነጠል እንፈልጋለን ብለው ደብዳቤ ተጽፎ እኮ ይወጣው ከጠቅላይ ሚኒስትሩ ቢሮ ነው ኢትዮጵያ እኮ ያ ሁሉ ኤርትራውያን በራሳቸው አሽሞ ወሰን ያለባቸው ኤርትራ የኢትዮጵያ አካል አይደለችም ብለው እንደዚያ ባለ መንገድ ሲያደርጉ እንዴ ይህ ነገር የጋራ ነው መሆን ያለበት ሁሉም ይስማማ። ለምሳሌ የትኛውም ሀገር ላይ የሚወሰነው ነገር ኢትዮጵያውያን ሁሉ ሊመለከታቸው ይገባል። የኢትዮጵያ ምድር ነው፣ የሁሉም ደም ነው በሁሉም ቦታ የሚፈሰው። ስለዚህ ሁሉም በአንድ ላይ ሆነው እውነት ነው እንዲህ ያለ ነገር ደም መፋሰስ እንዳይፈጠር ለአስተዳደር አብሮ መኖር ስላልቻል በዚህ መንገድ ይሁን ተብሎ በድምፅ በቦት ወይም ደግሞ በምክክር የሚደረግ ነገር ቢሆን በጣም ትልቅ ነገር ነበረ። እና ምንድን ነው የሀገርን ዳርና ድንበር በማስደፈር ሉዓላዊነትን በማስደፈር ኢትዮጵያን ወሰን ድንበር የሌላት ማለት የባህር ወሰን የሌላት አገር በማድረግ ህዝቦቿን በዘር በመከፋፈል ቋንቋዋ ደግሞ ፊደሏን ደግሞ ቋንቋውን ከምድር ላይ እንዲሰረዝ አሁን እኮ እውነቱን ለመናገር ከኢትዮጵያ በአብዛኛው ክፍል ለማለት ሊያስቸግር ይችላል። ያ ግን ከግማሽ በሚሆነው ምድር ላይ በላቲንኛ ነው የሚጻፈው። ለምሳሌ ኦሮምኛ ብቻ አይደለም ሶማሊኛም ሌሎችም ቋንቋዎች በዚህ መጻፍ ጀምረዋል። ይህ የሚያሳየው ምንድነው ራሱ የፊደሉን ጣዕምና የፊደሉን መልክ ምን ያክል በይበልጥ እንደው ከሌሎች ጋር ስንገናኝ እንዴት እንደሚያቆራ እንደገና ደግሞ ፊደላችን የተከናወነ ቋንቋችን ልንጽፍበት የምንችል ይጉድላል እንኳን ከተባለ ልክ አማርኛው በግዕዝ ፊደል ሲጻፍ የጎደለውን እየሞላ እንደነ ጠ እንደነ ሸ ያለውን እየጨመረ እንደሄደ እንደዚያ ማድረግ እየተቻለ አንደ ዶክተር አበራ ሞላም እዚህ ሀገር ሰርተውታል። የትኛውም ቋንቋ ሊጻፍበት በሚችል መንገድ ሶፍትዌሩ ዴቨሎፕ ማል ያም ሁሉ ነገር ይያለ የለም ብለው የአገሪቱን የማንነት መገለጫ ሆነውን ፊደል በቃ ምንም ማለት ሰው በፈለገው ሊጽፍ ይችላል ብለው እንትን ሲሉ ቢያንስ ለውይይት ሳይበቃ ለጥናት ሳይበቃ ለክርክር ሳይበቃ ለፖለቲካ ትጅወታ ህዝቡን ለያይቶ ለማስቀረት ሲሉ ይህን ማድረጋቸው ወረድ የሚያሳዝን ነገር ነው። ለጊዜው አሁን ገና ያ ትኩሳቱ የቀደሙትን ነገስታት የሚጠሉበት የጥላቻ ኃይልና እንደገናም ደግሞ ይሄን ክርስቲያኑን ማህበረሰብ አማራ ይያሉ በጠቅላላ የሚያጥላሉትን ማህበረሰብና ኢትዮጵያዊ ማንነቱን የሚወደውን ማህበረሰብ የሚያጥላሉበት እነሱ ያፈነዱት እሳተ ገሞራ ገና አሁንም ጨርሶ ስላልጠፋ አሁንም ራሱ እንዲህ ያለ ነገር ሲነገር የሚሰማቸው ሰዎች አሉ። ይህ መሆን የለበትም ነው። ይህ በጣም ለነገ ለልጆቻችን ከፍተኛ የሆነ ቁጭት የሚፈጠር ነገር ነው። ትልቅ 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 ቁጭት የሚፈጠር ነገር ነው። እኔ ሁልጊዜ እናገራለሁ አንዳንድ ሰዎች ለምን እንችግራለሁ በላቲን ቢጻፍ ሲሉ፣ በላቲን ማንኛውንም ነገር ኮመጻፍ ይችላል። ማንኛውንም ነገር በላቲን መጻፍ ይችላል። ደግሞ ማንኛውንም ላቲንን ደግሞ በሌላ ፊደል መጻፍ ይችላል። ይሄ ቋንቋ ሊቃውንት የሚሉት ነገር ነው። ፊደል ነው። ነገር ግን አሁን ምንድነው የምንለው? አንድ ሰው አንድ የራሱ ፊደል ይያለው፣ ያውም ደግሞ መተኪያ የሌለው ባፊቃ ውስጥ ብቻኛ ፊደል ይሆን። ሁለተኛ ነገር ደግሞ ብዙ ጊዜ የሚቆጥብ ሐሳብን የሚገልጽ የተከናወነ ሙሉ ፊደል ይያለው፣ የራስ ፊደል ይያለው። የራስን ፊደል እርግፍ አርጎ ትቶ ለምንድነው በሌላ ፊደል መጻፍ ያስፈልገው? እናልባት ብዙ ሰዎች የለም የግዕዝ ፊደለኛ ፊደል አይደለም እኛ አበሾች ኢትዮጵያውያን አይደለንም ሌሎች ነን የሚል ክርክር ያነሳሉ። እሱን ምናልባት ወደፊት ልናነሳው እንችላለን ልናገርበት እንችላለን። ስለዚህ ይህ ነገር በእውነት ለሀገር ካለማሰብ የመጣ ማንነትን ለማንነት ቦታ ካለመስጠት የመጣ ደግሞ ማህበረሰብ የሚገነባው በብዙ መንገድ ነው። ስነ ልቦና ማንነት የኔ የሚለው ነገር ሲኖረው በጣም አንድን ማህበረሰብ የተለየ አቅም ይሰጠዋል። ነገር ግን ያ ማህበረሰብ ስነ ልቦናው የወደቀ የሀገር ፍቅር የሌለው ራሱን የሚገልጽበት ነገር የሌለው ከሆነ ደግሞ ከሌሎች በኮሎኒ ከኖሩት ህዝቦች በምንም አይለይም። በባርነት ተፈንግለው ከመጡት ወንድሞቻችንም የተለየ ማህበረሰብ ስነ ልቦና ያለው ማህበረሰብ ሊኖረን አይችልም። ስለዚህ እውነት ለመናገር ይህ አሁን እየተካሄደም ያለው ነገር የኢትዮጵያን መልክ እያጠፋ የሄደና ያለ ነው። ይህ አይነቱ ነገር ኢትዮጵያን የሚያሳድግ የሚያሰፋት የሚያሰለጥናት ሳይሆን የሚያዳክማት ልጆቿንም የሚከፋፍል ስለሆነ መንግስት ሊያስብበት ይገባል። ቢያንስ የጋራ ፊደል የጋራ ቋንቋዎች ይኑሩ፣ እንግዲህ የለም ከአንድ በላይም ቋንቋ ይኑራል። ነገር ግን በአንድ ፊደል እንጻፈው ነው የኔ አርጊውመንት። በአንድ ፊደል እንጻፈው እየተግባባን እንሄዳለን የሚል ነው። አረዝም ከመሰለኝ
ይላል። በጣም ጥሩ ነው። በጣም ጥሩ ዋና ቁልፍ ጉዳይ ነው። በዚሁ ዙሪያ ላይ ትንሽ ቆይታ እናርግና መምህር ሎለቃ፣ ምክንያቱም ይሄንን የማጥፋቱን አማርኛ ቋንቋን የማጥፋት ዘመቻ በቀላሉ የሚታይ እንትን አይደለም። ምክንያቱም አተኩረውበት ብዙ ሀብት የሚያፈሱበት ይመስለኛል የወያኔና እንትን ኦነግና ኦፒዲዮ ልበል። ምክንያቱም በዚህ ዙሪያ ላይ የማነሳቸው ነገሮች ምንድን ናቸው? የሀገሪቷን የፌዴራል ቋንቋ አማርኛ ነው የሚል በዚህ በአራቱ የህገ መንግስቱ ላይ ሰፍሯል። እና 9 ክልሎች ናቸው መሰለኝ አሉ ኢትዮጵያ። ከ9 ክልሎች የትግራይ እና የኦሮሞ ክልል ካልመሰቀል ሌሎቹ አማርኛ ቋንቋ ነው የምንጠቀመው ብለው በይፋ ያው አመልክተው ብለው ያው ብዙ ነገሮችን በማመልከቻው እንትን ብለው ነው የተፈቀደላቸው እንጂ በጽሁፍ ላይ በህግ ላይ የተቀመጠውን አማርኛ የፌዴራል ቋንቋ ነው ያለውን እንዲሰሩበትም አልፈቀዱ ነበር። አሁን ግን ያው ከፌዴራል እንትኑ በ84 ይመስለኛል ህገ መንግስት የሚባል ተብዬው የተጸደቀው አሁን ተረኞቹ ስልጣኑ ከወሰዱ ወዲህ የኦሮሞ ጽንፈኞች ከያዙ ወዲህ ሌሎቹም ወደ አማርኛ ብለው የተቀበሉትን ጉራጌውንም ከምባታውንም ሶማሌ ሁሉንም ወደ ላቲን እንዲሸጋገሩ እየገፋፏቸው ነው። እና ይህን አገር የማፍረስ ሁኔታ ስንቱ ኢትዮጵያ እንድትረዳው ወይንም ለኢትዮጵያ ቁም ያለው የሚለው ምን ያህል ግንዛቤ እንዳገኘ አስቸጋሪ ነው፣ ለመረዳት አስቸጋሪ ነው። እና ይህንን ይሄ ዘመቻ በምን ሊገታ ይችላል? መንገዱ አለ? በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼም ፊደሏንም ባህሉንም ታሪኳንም ለማስጠበቅ ብዙ ጥረት ማድረግ ነበረባት። በዚህ ዙሪያ ላይ የሚሰራ ነገር የለም። እና ለማንኛውም ግን ምንድን ነው መደረግ ያለበት? አሁን እየተዘመተበት ያለው አማርኛውን ቋንቋ እንዲጠፋ ነው። ተናጋሪዎቹ ከአማራ ክልል ከውጭ ያለውን በሙሉ ከአማርኛ ቋንቋ መናገር እንዲጸዳ ለማድረግ ዘመቻ ተጀምሯል። በዚህ ዙሪያ ላይ እስቲ አክለው እንደው ያብራሩብን።
አይ እንደው ወደ እሱ መጣለሁ። ነገር ግን እዚሁ ከፊደሉ ላይ ትንሽ አንዳንድ ነገሮችን ልጨምርና ወደዚህ ልመለስ፣ ምን ማድረግ አለብን ወደሚለው መለሳለሁ። እኔ በመሰረቱ አሁንም እዚህ ላይ ማለት የምፈልገው ለአድማጮች ማስገንዘብ የምፈልገው ሌላ ፊደል በኢትዮጵያ ምድር ኑሮ ያም ቀርቶ እንደው በአፍሪካም ኑሮ ለእኛ ማንነት መገለጫ ስለሚሆን እሱን እንጠቀምበት ብሎ አንድ ኢትዮጵያዊ ቢያነሳ ያን የለም አይሆንም ያንተ ፊደል ጣልና በዚህ እንጸመጣፍ አለበት ይባል ነውር ነው። አሁን እኔ ምከራከረው ሁሉም የኢትዮጵያ ቋንቋዎች ኢትዮጵያ ውስጥ ያሉ ቋንቋዎች የኢትዮጵያ ቋንቋዎች ናቸው። ይጥበቡም ይስፉም እንደ ተናጋሪያቸው ይላል። ነገር ግን ያለን ፊደል አንድ ፊደል ነው፣ አገር በቀል ፊደል። ሁሉም ቋንቋዎች ሲጻፉ በግዕዝ ፊደል እየተጻፉ ይጻፉ ነው የኔ መጀመሪያ ክርክር። ምክንያቱም ይህ የማንነታችን መገለጫ ነው። እንደገና ደግሞ ቋንቋዎቹን ራሱ አንድ ኢትዮጵያዊ ከሌላው ኢትዮጵያዊ ለመማር ፊደሉም አንድ አይነት ፊደል ነው የሚሆነለት፣ ቀላልም ነው የሚሆነው ለማንበብ። የተለየ ህግም አያስፈልገውም። እንደሚታወቀው ለምሳሌ አሁን በላቲን የሚጻፈውን የቁቢያውን ስና የተለየ ህግ አለው። አነባብሮ ብዙ ፊደሎችን በአንድ ጊዜ የመጻፍ ኦ እንደዚህ ዩዩ እንዲህ እንዳያሉ እያደርጉ የመጻፍ ነገር አያለውን። የግዕዝ ፊደል ግን ራሱ እያንዳንዱ ፊደሉ ድምፅ ያለው የሚሰማ ስለሆነ ቋንቋውን ለማስፋፋት ይህንንም የኢትዮጵያውያን ቋንቋ በኢትዮጵያ መካከል ለማስፋፋት ራሱ የግዕዝ ፊደል የተሻለና ፍቱን ነው። ስለዚህ የላቲንን ፊደል መዋስ የለብንም፣ በቂ የሆነ ፊደል አለን። ማበልጸግም ካለብን ፊደላችንን ልናበልጽገው እንችላለን። ያን ነው ማድረግ የሚገባን። ለላቲን ፊደል ያወጣነውን ሩል ያክል አይጠይቅም በግዕዝ ፊደል ለመጻፍ ቋንቋችን። ስለዚህ ሁላችንም ከላቲን ፊደል ወደ ግዕዝ ፊደል መመለስ አለብን። እንደውም በነገራችን ላይ በዚህ ዙሪያ ብዙ ሰዎች ጽፈዋል። ያው እንደነ ፕሮፌሰር ፍሬ ቶሎሳ እንደዚሁም ደግሞ ለምሳሌ እንደነ ዶክተር አበራ እንደነ ፕሮፌሰር ጌታቸው ኃይሌ እንደዚሁም ሌላም አንድ አባት እንደነ አቶ አብርሃም ያሉ ብዙ ሰዎች ጽፈው አይቻሉ አንድ ያለው ከዚያ በፊትም አንድ በአዲስ አበባ ዩኒቨርሲቲ የነበሩ ፕሮፌሰር የጻፉትን አይቻለሁ። በጣም ጥሩ የሆነ በእንግሊዝኛ የተጻፈ አርቲክልም አይቻለሁ። ስለዚህ ፕሮፌሰር ባየ ይማም የሚባሉ መኮንን እሳቸውን የጻፉትን አይቻለሁ። ፕሮፌሰር ኃይሌ ላሬቦም እንደዚሁ ጽፈው አይቻለሁ። የተለያዩ ሰዎች ጽፈው አይቻለሁ። እና ምንድን ነው በይበልጥ ፕሮፌሰር ኃይሌ እንደሚታወቀው የታወቁ የቋንቋ ሰውም ስለሆኑ በትክክል የቋንቋን ባህሪ ገልጠው በብዙ መንገድ ጽፈዋል። እኔ ምንድን ነው የምለው ይህንን ነገር የኢትዮጵያ መንግስት ሊያስብበት ይገባል። አሁን የግዕዙ ፊደል ከተናገርን በኋላ ወደ አማርኛ እመጣለሁ። የኢትዮጵያ መንግስት ሊያስብበት ይገባል። ይህ ነገር የላቲን ፊደል በቀላሉ እንዲጋበዝ የተደረገበት ምክንያት በሁለት ነገር ነው። አንደኛ ያው የተለየ ፊደል የተለየ ቋንቋ ያው አገርን ከመክፈልና ከመገንጠል ጋር በተያያዘ የተለየ አይደንቲቲ ኢትዮጵያዊነት አይደንቲቲ የተለየ ሌላ ነገር ለመፍጠር ከማስተብና እንዲሁ ደግሞ ሁላችንም እናውቀው ነገር ነው የሀገራችን የተወሰነ ክፍል የሚጠራበትን ስም ኦሮሞ የሚለውን ስም ከመስጠት ጀምሮ ትልቅ ሚና የነበራቸው የካቶሊክ ሚስዮኖች ነበሩ። ስለዚህ እነዚያ ሚስዮናውያኖቹ ማለት የፕሮቴስታንቶች እምነታቸው ፕሮቴስታንትም ካቶሊክም የሆኑ የተለያዩ ሰዎች ናቸው የገቡት ወደ አካባቢያችን። ስለዚህ እነሱ ያሳደሩት ጫና ነበረ። በሚያሳዝን ሁኔታ ለብዙ ዘመን እንደመጡ ነው የሚሉት እነሱ እንደመጡ መጀመሪያ ኦሮምኛን በላቲን ፊደል መጻፍ ጀምረው ነበርና መጀመሪያ በላቲን ፊደል ስለተጻፈ ለዚያ ነው የምንጽፈው ብለው አንዳንድ ኦሮምኛ የሚናገሩ ኢትዮጵያውያን ምሁራን ሲከራከሩ ሰማለሁ። አሁን ለምሳሌ እኔ አንድ ሀገር ብሄድ ያ ቋንቋ ፊደል የሌለው ከሆነ ወይም እየተጻፈበት ካላገኘው እኔ በማውቀው ፊደል ጽፌ ነው የማጠናው። ስለዚህ ሚሽነሪዎች የትም ቦታ በሚሄዱበት ጊዜ የዚያን ሀገር ፊደል ይወቁም አያውቁም በራሳቸው ፊደል እየጻፉ ያጠናሉ ቋንቋ ለመማር። አንድ ግዕዝ ፊደልን ብቻ የሚያውቅ ሰው ለምሳሌ አረብ ሀገር ቢሄድ አረብኛውን በግዕዝ ፊደል እየጻፈ ሊያጠናው ይችላል። ለምሳሌ በሀገራችን የግዕዝ አገባቦች ግራመሮች አሉ፣ የግዕዝ አገባብ የሚባሉ መጽሐፎች። በዚያ ውስጥ አረብኛው፣ ዕብራይስጡ፣ ግሪክ ሁሉ በግዕዝ ፊደል ተጽፎ እናገኘዋለን። ምክንያቱም የሀገራችን ሊቃውንት የግዕዝ ሊቃውንት ናቸው፣ የሚያውቁት ፊደላቸው ግዕዝ ስለሆነ አረብኛውንም ግሪክኛውንም ላቲኑንም አርማይኩንም በግዕዝ ፊደል ጽፈውት እናያለን። ለምሳሌ ኤሎሄ ኤሎሄ ላማ ሰበቅታኒ በግዕዝ ተጽፎ ነው የምናነበው፣ በላቲን አይደለም ወይም ደግሞ በአርማይክ አይደለም። እንደነ ኤልሻዳይ ያሉ እንደነ አዶና ያሉ ነገሮች በግዕዝ ፊደል ተጽፎ ነው እናገኛቸው፣ በዕብራይስጥ አይደለም። እንደነ መሲ ያሉት ነገሮች ያረብ ቃል ነው ነገር ግን በተጽፎ ምናገኘው በግዕዝ ፊደል ነው ምን ማለት ነው ያን ያንቋ አንድ ማህበረሰብ እሱ በሚያውቀው ፊደል ሌላውን ቋንቋ ጽፎ የማጥናትና የመናገር ልምድ አለ እንደዛን ያደረጉት በኋላ ግን የኢትዮጵያ መንግስት እየተነከረ የኢትዮጵያ መንግስት እየተስፋፋ እየተነከረ ሲሄድ ማህበረሰቡም እየተማረ ሲሄድ ስርዓተ ትምህርቱ ሲደራጅ ምንድነው የሆነው ከመቶ አመት በላይ ጋዜጣው ቅዱስ መጽሐፍ ሌሎችም የተለያየ ነገሮች በግዕዝ ፊደል ኦሮምኛ ቋንቋ እና በሌሎችም ቋንቋዎች እየተጻፉ መዝገበ ቃላቱን ሲተሰርቶ ሲሰራ ነው የኖረው ከመቶ ምናምን አመት በኋላ ያን ሁሉ ነገር ወደ ኋላ ጥሎ እንደ አዲስ በላቲን ፊደል ለመጀመር የተፈለገበት ዋናው ምክንያት አንደኛ እንዳልኩት ነው ቅድም ወደ ሀገራችን መንግስት ገልብጠው ወይም ደግሞ አሸንፈው ለውጥ የጀመረው የህዋት መንግስት የሚያምነው በህብረተሰቡ መከፋፈል በህብረተሰቡ መከፋፈልና መለያየት እንጂ አንዲት ሉዓላዊት የሆነች ትልቅ ሀገር እንድትኖር አይፈልግ ስለነበረ በቃ እናንተ በዚህም እየጣፋችሁ ቋንቋችሁን እየተናገራችሁ ለብቻችሁ በዚህ ሆኑ እኛም በዚያ በኩል እንደዚህ የራሳችን ቋንቋ እየተናገርን በዚህ መንገድ እንቀጥላለን አንተም እንዲሁን ብሎ በመከፋፈል ያን ስላሰበ ማዕከላዊ ቋንቋ እንዲጠፋ ማዕከላዊ ፊደል ተቀባይነት እንዳይኖረው አድርጓል። በነገራችን ላይ አማርኛም ፊደል ብቻ አይደለም ግዕዝ ፊደልንም እንዳይቀበሉስ ሆኗል። በትምህርት ሚኒስቴር ደረጃ እኮ እኔ አንድ ጊዜ የቅዱስ ጳውሎስ መንፈሳዊ ኮሌጅ እየተማርኩ አስተውሳለሁ። በዚያ ወቅት የነበሩት ወይዘሮ ገነት በሚያሳዝን ሁኔታ ይከራከሩ ነበር። እነ ፕሮፌሰር ደግሞ ምንድነው የጥቁር ፈረንጆች ይያሉ በጋዜጣ ላይ ሲጽፉ አስተውስ ነበር የተወሰነ ክርክር ነበር በወቅቱ ነገር ግን በጣም ከፍተኛ ያፈና ዘመን ስለነበረ እያንዳንዱ ሰው በነጻነት መንቀሳቀስ በጊዜ ስለነበረ ምሁራን ማስተዋቸው ሊሰጡበት አልቻሉ። ስለዚህ ያለ በቂ አመክንዮ የገባ ነገር ነው። ቢያንስ ይሄን ይታወቅ ይገባል። ቢያንስ ይሄ ነገር ትክክል አለመሆኑን የሚናገሩ ሰዎች መኖራቸውንም በእውነት ታሪክ ሊመዘግበው ይገባል። ስለዚህ አሁንም ቢሆን መንግስት ነው የምለው መንግስት ሊያስብበት ይገባል። ፊደሩን አንድ አድርጎ ነገር ግን ያገሪቱ ቋንቋ ካንድ ቋንቋ በላይ ያስፈልጋል የህብረተሰብ ቋንቋ ይስፋፋ በጣም ጥሩ ነው ይቻላል እሱ ማድረግ የሚቻል ነገር ነው እሱ እያደረጉ ነው ያድርጉ። ነገር ግን ፊደሩን አንድ ያድርጉት ለምን ያንድነታችንን መገለጫ ነው ያለንም አንድ ፊደል ነው ያለችንም አንዲት ሀገር ናት። ቋንቋችን የተለያየ ስለሆነ ቋንቋችን ጥሩ የተለያየ ቋንቋ ንግባባ ነገር ግን የሚያገናኙን ደግሞ አይነተኛ ቋንቋዎች ነው። አዎ ፊደሉ ያግባባናል ነገር ግን አሁን ለምሳሌ አማርኛ እስካሁን ያው ምንም ሆነም ያው የመንግስት ቋንቋ ነው። ያን ያ በነገራችን ላይ ለአማርኛ ራይ ተደርጎለት አይደለም ደግሞ ያም ይሆነው ለአማርኛ ቋንቋ ራይ ተደርጎለት ሳይሆን ያ ይሆነው ቤተ መንግስቱ የተገኘው ፋይሉም ያለው ቤተ መንግስቱም የሚናገረው የገቡበት ቤተ መንግስት ያን ቋንቋ ነው። ያን ቋንቋ ሳይናገሩ መንግስቱ መረከብና ስልጣን መውሰድ ስለማይችሉ ስልጣን ማሸጋገሪያ ስለሆነ የግድ ነው ያለው እንጂ ከኢትዮጵያዊነቱ ነገር ከማስቀደም የመነጨም አይመስለኝም። አማራጭ ስላልነበረ ነው። አሁን የተሻለ አማራጭ ወደ ማግኔት ሲኬድ የተለያዩ ነገሮች ሊደረግ ይችላል ማለት ነው። ስለዚህ ምንድነው አሁን ማለት የምፈልገው ነገር ከእንደዚያ ያለው ከመረረው መሰረትን ከሚያናጋ የጥላቻ ፖለቲካ እየወጣን በተሰራው ላይ እያነጽን የጎደለውን እየሞላን ጠቦም የታየው መስለን እያሰፋን አገራችን እያሳደግን ቢቻል በእውነት በአካባቢያችን ያሉት አገሮች እኮ እኔ ምለው በዚህ ዘመን እኮ አሁን እያንዳንዱ ክልል እንዴት ራሱን ችሎ እንደሚጠናከር ነው እንጂ የሚያስበው ለምን ጅቡቲ እኮ ኢትዮጵያ ካልነበረች እኔ በጣም ባለፈው የሆነ ታሪክ ላይ ሳነብ በጣም ነው የገረመኝ። በመንግስቱ ኃይለ ማርያም ጊዜ እንደውም ወሰዱ ተብለ እንደነበረ ሁሉ ሰምቻለሁ ባጭም ለሊፍ ዘመን ከሄደች በኋላ ነገር ግን አቅም ስላልነበረ ነው ራሷን ቻለች ሀገር ይሆነች ሲባል ላይ ሰማሁት። ኤርትራም ትናንትና ነው ሄደችው ራሱ ሌሎቹ እንዴት ከሌሎች ጋር እንዴት መቀራረብ እንዴት ታላቋን ኢትዮጵያን መገንባት እንደሚቻል የሚያስብ ባለ ራዕይ መሪ በእውነት በዚህ ዘመን የሚያስፈልግበት ዘመን ምናልባት በተወሰነ ደረጃ ባንደበት ከምንሰማው የአሁን ያሉን ጠቅላይ ሚኒስትር በአገርም አስቶ በማይደረጃ የተሻለ አመለካከት ያላችሁ ይመስለኛል። ነገር ግን በእውነት አሁንም አንደኛ የኢትዮጵያን ፊደል ወደ አንድነት ማምጣት ለማምጣት እንዶ ተብቶ ቢሰሩ ወተኛ ቋንቋውን ካንደ በላይ ቋንቋ ያስፈልጋል ተብሏል። እሱ በዛ መንገድ ሊያስኬድ በሚችልበት መንገድ አማርኛውን መሰረት አድርጎ ሌሎችንም ደግሞ ደረጃ በደረጃ አሁን ባሉበት ሁኔታ ነገሮች እንዲቀጥሉ ቢደረግ ምናልባት የተሻለ ነገር ሊኖር ይችላል ይያስባለሁ። እኔ ሁልጊዜ አንዳንድ ወንድሞቼ ሲከራከሩኝ ምንድነው ግን ሲደል ግን ሲደል የምትለው በዚህኛው ምራሃችን እንገልጣለን ሲሉ ምሳሌ እሰጣቸዋለሁ። እኔ ትብርት ቤት ይያለሁ ቋንቋ ምንድነው ይሉኝ እኔ አማርኛ እናገራለሁ ግዕዝ እናገራለሁ እላቸዋለሁ። እስኪ ጻፍልኝ ይሉኛል። ክላስ ውስጥ ያለው ተማሪ አብዛኛው ወይ በላቲን ወይ በአረብኛ ነው የሚጽፈው። እኔ የነበርኩበት ቦታ አንድ የተወሰኑ በቻይና ፊደል የሚጽፉ አይቻለሁ። እኔ በግዕዝ ፊደል ነው የምጽፈው። በጣም በሚገርም ሁኔታ የተለየ ደስታ ይሰማኝ ነበር። እና ደግሞ ሰዎች ሁሉ ዋው እስኪ ያሳየ መጻፍ እስኪ እዚህ ጻፍ መጻፍ አንተ እናሳየን ይሉኛል። እስኪ የቅዱስ መጻፍን አሳያቸው። እና በዚህ ዘመን በዓለም ተበትኖ ያለው ኢትዮጵያዊ ወጣት ሳይቀር በወላጆቹ ማንነት በአገሩ ማንነት በኢትዮጵያዊ ስር መሰረቱ እንዲመካና ደስ እንዲሰኝ የሚያደርገው ፊደሉ ሲስፋፋለት በሰው ሁሉ ዘንድ ሲታወቅ ስለሆነ በእውነት አንድ ማዕከላዊ ፊደል ሊኖረን ይገባል። ቋንቋችን በመንግስት ደረጃ የሚነገሩ አይነተኛ አንድ ወይ ሁለት ቋንቋዎች ኑረውም ከዚያም በተጨማሪ የሚቀጥሉ ቋንቋዎች ኑሩ ይችላሉ በዚያ መንገድ ሊሄድ ይችላል። ነገር ግን የፊደሉ ነገር ይታሰብበት የአንድነታችን ምልክት ስለሆነ አሁን እኮ እውነት ሰው ቸግሮት ነው እንጂ የኢትዮጵያ ፖለቲካ ያለፈው የኢትዮጵያ ፖለቲካ አሁንም በከፊል ያለው ፖለቲካ መልካችንን ቢለውጠው ደስ ይለው ነበር። እንዳንመሳሰል አንድ አይነት መልክ ኢትዮጵያውያን እንዳንባል ለትግሬው የተለየ መልክ ቢሰጠው ለአማራው የተለየ መልክ ለኦሮሞው የተለየ መልክ ለሶማሌው የተለየ መልክ ቢሰጠው ለሀዲያው ለሌላው ለጉራጌው የተለያየ መልክ ቢሰጠን በመልክ ባንመሳሰል ራሱ በጣም ደስ ይለዋል። ያንዳንዶቻችን ፊት ቢጠብ ያንዳንዶቻችን ቢረዝም ያንዳንዶቻችን ቢቀላ ያንዳንዶቻችን ነጭ ቢሆን በጣም ደስ ባለው ነበር። በሚችለው ሁሉ መልካችንን የኢትዮጵያ መንግስት ለመለወጥ በጣም ከፍተኛ ጥረት አድርጓል። በህዋት ይመራ የነበረው መንግስት እንድንቆራረጥ እንዳንገናኝ ከፍተኛ ስራ ተሰርቷል። ይህ በጣም የሚያሳፍር በትውልድ ላይ የተጣለ ትልቅ ነውራዊ የሆነ ግብር ነው። አሁን ለምሳሌ እኔ ያን ጊዜ ህፃን ነበርኩ፣ ብዙም አውቀው ነገር አልነበረም። ነገር ግን እያደግኩ ስመጣና አና ነገሮችን እያየሁ ስመጣ ምንድነው የተሰራው ነገር ብዬ ሳስብ በጣም አዝናለሁ። በዚያ ወቅት የነበሩትም ሰዎች በይበልጥ ምሁራኑ ለምን ብዙ ዋጋ እንዳልከፈሉ በጣም ይገርመኛል። ምናልባትም ደግሞ የሀገራችን ያው የመረሸን የማጥፋት የመግደል ባህል ስላለ በዚያ ምክንያትም ሊሆን ይችላል ፈርተው ዝም ያሉት። በእውነት የሚያሳፍር ነገር ነው። ስለዚህ ግቡ የነበረው የሀገራችን የፖለቲካ ግብ ኢትዮጵያውያን ፍጹም ቢቻል በመልክ እንዲለያዩ፣ ያም ካልሆነ ደግሞ ሰውን ማድረግ በሚችለው በፊደላቸው በቋንቋቸው ክልል ብለው ደግሞ በአካባቢያቸው አንዱ ከአንዱ እንዳያልፍ አድርገው ያጠሩበት ስርዓት እያንዳንዱ እንደ ሉዓላዊ መንግስት ራሱን እንዲያያደረጉበት ስርዓት ነው። ይህ በጣም አሳፋሪ ነገር። ምናልባት በአስተዳደር ደረጃ ያሉት ባለስልጣኖች ግድ የለም ግብር የሚከፍሉበት የሚያስተዳድሩትን ሪጅን ወይም አካባቢውን ይሄ እኔ ነው እዚህ አገባህን ቢባባሉ ባለስልጣኖቹ ችግር የለም። ዜጎች ማለት ነው። እኔ አሁን እንዲህ ምንድን ነው አሜሪካ ተቀምጠህ ፌዴራላዊ መንግስት አይደለም ወይ የአንደኛው ስቴት ከሌላው ስቴት ኢንተርፌር ያደርጋሉ ብሎ ሰው ሊናገር ይችላል። እውነት ነው። ስቴት ከስቴት በስቴቱ አንድ የሚሆኑበት የሚተባበሩበት የሚለያዩበት ነገር አለ። ነገር ግን ዜጎች ግን እንደሱ አይደለም። እኔ አሁን ሲያትል ዋሽንግተን ነው የምኖረው። ድሮ ሲያትል አትላንታ ነበሩ። የትኛውም ስቴት ብሄድ እኔ ታክሲን እስከከፈልኩ ድረስ ፍጹም ነጻነት አለኝ። ማንነቴ ተከብሮ በክብርና በነጻነት እኖራለሁ። በኢትዮጵያ ግን እንደዚህ አይደለም። አንተ በምትናገረው ቋንቋ ነው የምትኖረው። ለምሳሌ ለዘመናት በታሪክ አጋጣሚ አማርኛ የሚናገረው ህዝብ በሁሉም የኢትዮጵያ ክፍል ነው የሚኖረው። ክርስቲያኑ ህዝብ በሁሉም የኢትዮጵያ ክፍል ነው የሚኖረው። ምን ያክል ሲሳደድና ሲገደል እንደኖረ ሁላችንም እናውቀው ነበር።
አሁንም
እንደቀጠለ ነው። ያ ብቻ አይደለም። ራሱ አሁን ሌላ አካባቢ የሚኖሩ የኦሮሞ ተወላጆች እንደዚሁ የተሳደዱበት አጋጣሚ አለ። ክርስቲያኖች ከሆኑም አማራ ናቸው ተብለው ብዙዎቹ እየታረዱ ናቸው። በነገራችን ላይ ክርስቲያኖች በመሆናቸው አማራ ናቸው ተብሎ የሚገደሉ ብዙ ኦሮሚያ ተናጋሪዎች ብዙ የሌላ ቋንቋ ተናጋሪዎች አሉ። ስለዚህ ይሄን ሁሉ ማን አመጣው? ይሄን ማን ወለደው? ግን የኢትዮጵያ በህዋት ይመራ የነበረው የኢትዮጵያ መንግስት የጸነሰው የወለደው ያሳደገው ኢትዮጵያን በጣም አንድ እንዳትሆን አብራ እንዳትታስብ ማዕከላዊ ነገር እንዳይኖራት አድርጎ የሰራው ስራ ስለሆነ ይሄን ነገር የመለወጥ ኃላፊነትና ግዴታ የኢትዮጵያ ህዝብ የኢትዮጵያ መንግስት ማለበት ያካል ሆነ ስንደማማ እንኖራለን እንጂ እድገት የሚባል ነገር አይመጣም ሰላም የሚባል ነገር አይመጣም በምንም ማለት መንገድ ሰላም የሚባል ነገር በኢትዮጵያ ምድር ላይ ሊመጣ አይችልም የልዩነትን ፖለቲካ ይያራምል በተፈጥሮ ያለንን ልዩነት ልናከብረው ይገባል ማለት የተፈጥሮው ልዩነት ማለት ለምሳሌ እኔ ከተወለድኩበት አካባቢ በተወለድኩበት ቋንቋ እየተናገርኩ አድጌያለሁ ፈጣው ደውን ያገኘሁት ማዘር ታንጋልኝ ያን ማክበር ያስፈልጋል እንደውም አንዳችን ቋንቋ ማወቅ መቻል አለብን አንዳችን ጥበብ መማር አለብን ቋንቋን ማስተማር ምንም ችግር የለውም ነገር ግን በጋራ ሲደድ ለምሳሌ እኔ ልጄ የኢትዮጵያ ቋንቋዎች ቢማር ደስ ይለኛል ግን የኢትዮጵያ ቋንቋዎች በግዕዝ ፊደል እንዲማር ነው እንጂ ፈልገው በላቲን ፊደል አይደለም የላቲንን ቋንቋ በላቲን ያጠናል የእንግሊዝኛውን ቋንቋ በላቲን ይጻፋል በላቲን ያጠናል ነገር ግን ለኢትዮጵያ ቋንቋዎች ግን የኢትዮጵያ ፊደል አለ ራሱ ይችላል እንዲሁም ለአፍሪካ የሚበቃ ፊደል አለ ያን ማንነት ያን ክብር ያን ያባቶች ውለታ ያን ጥበብ ያን ማስተዋል መቅበር በእውነት ማንነትን ማጣት ማንነትን መቅበር ስለሆነ ለዚህ ነው እኔ ይሄ ነገር ተገቢ አይደለም የምለው
ከነ ብዙ ጤነኛ ምራ ያለው ፍጡር የሚጋራው ሐሳብ ነው በእውነቱ እንደው በዙ ላይ ለማከለ ያህል አንድ ከርሶን ጽሑፍ ተንተርሶ የጻፉ አንድ ጻፊ ሃሎ ይቅርታ አርማጮቻችን የቴሌፎን መቋረጥ አጋጥሞናል እንደገና እንግዳችን ይዘን እንገባለን አርማጮቻችን እንግዳችንን አግኝተናል ውይይታችን ይቀጥላል እስቲ እንግዲህ ወደሚቀጥለው ደሞ ጥያቄ በጣም ባሰፊው ያስረዱን የፊደሉን የግዕዝን ፊደል ከኢትዮጵያ ማልፋ ለማቀፍ ያማድረክ ሁላችንም የመግባቢያ ቋንቋ ይኑረን ካል ይሄን ንግዝ ፊደል መጠቀሙ አንደኛው ተቀዳይ መፍትሄ እንደሆነና መንግስትም ይሄን ኃላፊነት ወስዶ መስራት እንዳለበት እንግዲህ መንግስት ካለን ነው እና የቀደመው አገዛዝም ሆነ አሁን በዚህ በጥላቻ ኢትዮጵያን በመጥላት ላይ ያረፈ ስለሆነ አብዛኛው ጊዜ የሚሰሩት የማፈራረስ ስራ ነውና ያለንን ወርቃማ ነገር አናውቅም ያለንን ጥሩ ነገሮችን አናውቅም ያሰኛል ለትውልድ በክፋት ጎዳና ብዙ ዘመን አስለተመላለስንበት ነውና ያስተጋሪ ወቅት ነው ያለንበት። እስቲ እንግዲህ ከዚሁ አሁን ብዙ ደጋግም ይችላል ይሆናል አንዳንድ ሐሳቦች ከኔ በኩልም ሊሆን ይችላል መደጋገሙ ይሄንን የግዝን ቋንቋ የግዝን ፊደል ይቅርታ የግዝን ፊደል የመጠቀም ጉዳይ ሲነሳ በርሶ ጽሑፍ ላይ በይበልጥ አተኮሩበት ምክንያቱም ያው የዘን የላቲን ቋንቋ በማስተዋቁ ደረጃ ግንባር ቀደም ሆኖ የመጣው የኦሮሞ እንትን ጥያቄ ስለሆነ የኦሮሞኛ ቋንቋን ወደ በላቲን መጻፍ ይስማማዋል በላቲን ከመጻፍ በዚህ ቢጻፍ ይጠቅማል ለምሳሌ በላቲን አንድ መጻፍ ተጽፎ 300 ገጾች ቢኖሩት በግዕዝ ከተጻፈ ግን አንድ ጸሐፊ እንደገለጹት በግዕዝ ቢጻፍ 100 ገጽ ነው የሚሆነው ያ በ300 ገጽ የተጠናቀረ መጻፍ የግዕዝ ቋንቋ በጣም ጥራት ያለው እና ከሌሎች የተሻለ ላቅ ያለ ነው በሚል አስቀምጠውታል እና እርሶም ይሄንን ጉዳይ በይበልጥ ያው ካብራሩት በኋላ ነው ጸሐፊው እርሶንም ተመርኩዞ የጻፉት በርሶ በጻፉት ጽሑፎ ላይና ይሄንን ነገር ግዕዝ ቋንቋ ፊደል ያለመቀበል ሙግት የኦሮሞ ምሁራኖች ምን በል ጽንፈኞችም የሚያተኩሩበት መከራከራቸውን ነጥብ ያቁታል በርሶ በኩል ተገንዝበውታል ጥላቻ ነው ወይንስ አፍኛ ኢትዮጵያ አይደለም ከሚለው ነው?
አይ እንግዲህ እኔ የመጀመሪያውን አርቲክል ጽፍ አንዳንድ ሰዎችን ለማናገር ሞክሬ ነበር ለምንድነው ሞቲቫቸው ምንድነው ከምን የተነሳ ነው የሚል ነገር ነው የነበረው ጥያቄና አንዳንድ በጣም በትልቅ ፖዚሽን ላይ በትልቅ ስልጣን ላይ የነበሩ በቤተክነትም በሌላውም ቦታ የነበሩ ሰዎችን በቃል ለማናገር ሞክሬ ነበር እንደውም አንደኛውን ትልቅ አባት ስማቸውን ሳልጠቅስ ኮታር ይያቸዋለሁ አሁንም በህይወት አሉ ምንድነው ከሳቸው የተማርኩት ነገር በእውነት በጣም ይገርመኝ ነበርና ምንድነው ብዬ እንግዲህ አንዳንድ ጊዜ እውነት ለመናገርኛ ኢትዮጵያውያን ከስልጣኔያችንም አንዳንድ ነገር የተነሳም ሊሆን ይችላል ብዙ አይደለም እንተዋወቀው አንዳችን ስለ አንዳችን ብዙ አይደለም የምናውቀው አንዳ አካባቢ ኖረው ህዝብ ወደዚህ አካባቢ ጊዜ የሚሄድ ልምዳችን አሁን እንደው ከጊዜ በኋላ ነው እንጂ የመጣው ብዙ አይደለምና እንዴ በጣም እንትን ነበርኝ እንትነው እንዶ ዋናው አንገብጋቢ የሚናቸው ውስጥ ያለው ነገር ያልኳቸው ነበርና ምንድነው እንያቸው ያያሉ የሚደንቅ ነገር ነው እኔ ሰው በዚህ ማህበረሰብ በዚያ ማህበረሰብ መካከል ተወልደው ያደጉ ሙሉ አባሆኑ መመዘኛ በእናትም በአባታቸውም ኦሮሞ የሆኑ ቋንቋቸውንም ቋንቋውንም በሚገባ የሚናገሩ እንደም ከጊዜ በኋላ ነው አማርኛውን በሚገባ መናገር የቻሉት እንደዚህ ያሉ ሰው ናቸው ነገር ግን በጣም በትክክል በኢትዮጵያ ባለው ማንነት በጣም ያዝኑ ሰው ናቸው እና እኔ ሰው ምንድነው የሚሉት ከፍተኛ የሆነ ጥላቻ አለ ካለው ጥላ ያለው ጥላቻ ደግሞ አሁን ዋናው ሐሳብ የነበረውና ያለው በዚያው ወቅትም እስካሁን ድረስም ያለው አንድ ኦሮሚያ የምትባል ሀገር ለመፍጠር ስለሆነ ዋናው እንቅስቃሴው የራሱ ከሌላው ጋራ ማህበረሰቡ እንዲለይ ቋንቋውን በላቲን ፊደል በመጽሐፍ ከሌላው ከማህበረሰብ የተለየ ማድረግ ያስፈልጋል ስለዚህ በራሳችን ፊደል ራሳችን በፈጠርነው መንገድ እንትን ማድረግ አለብን ያ ካላደረግን እዩ እኛ በቀረጽነው ፊደል ነው የሚጽፉት ብለው ትምክተኞች ይመኩብናል ብለው ያስባሉ ስለዚህ በየትኛው መንገድ በጥንታዊቷ ኢትዮጵያ ስልጣኔና ከቋንቋውም ከፊደሉም ከሁሉም መራቅ ነው ክርስትናውን ሳይቀርም የሚጠየፉበት ዋና ምክንያት ኦርቶዶክሱም ማለት ነው በቀጥታ የኦርቶዶክስ ቤተክርስቲያን ያን የቀደመውን የኢትዮጵያን ታሪክ እንድናስብ ታደርገናለች በሚል ነው በከፍተኛ ሁኔታ የሚጠሏት ቋንቋውንም እንደዚያው ነው ስለዚህ ዋናው ነገር አንደኛ ያው የተለየ አገር የመፍጠር ህልም ስለነበረ ለዚያ እንዲመች ከፍተኛ የሆነ ጥላቻም ስላለ ለዚያ የኛ የምንለው ነገር ሰርተናል። እንግዲህ አሁን ችግሩ ምንድነው? የግዕዝን ፊደል ለተወሰነ ሰው ብቻ የመጣች ችግር ስላለ ሁሉም ሰው የኔ ሊለው አልቻለም ማለት ነው። ስለዚህ የኔ የሚለው ለመፍጠር የተገደደ ትውልድ አለ ማለት ነው። ምናልባት ያን ህሊና በመፍጠር ዙሪያ የሁሉም ሰው አስተዋጽኦ ይኖርበት ይችላል። በማህበረሰብ መካከል አለመከባበር ካለና አንዱ አንዱን አሳንሶ ካየው መቼ ሰው በሚፈልገው መንገድ ሂዶ ራሴን አስከብራለሁ ሊል ይችላል። በእውነት ከዚህ ሁሉም ሰው ሊማር የሚገባው ነገር አለ። አንድን ኢትዮጵያዊ አንዲትን ኢትዮጵያዊ በፍጹም ክብር አክብሮ እንደ እህት እንደ ወንድም ተከባብሮ መኖር በጣም ወሳኝ ነገር ነው። አንዱን አሳንሶ አንዱን ከፍ አድርጎ መናገርም አስፈላጊ ነገር አይደለም። ነገር ግን ዋናው ነገር ምንድነው? የተረዳሁት ከነዚህ ካናጋገርኳቸው ሰዎች አንደኛ ራሱን ይችላል ዋላው ያገር የመመሰረት ሐሳብ ስለነበረ የመገንጠል፣ ሁለተኛ ነገር ደግሞ ቋንቋውን በዚህ የጻፍን ምን ይሄድ ከሆነ እኛ በቀረጽነው ቋንቋ ነው የሚጽፉት ብለው ይመኩብናል የሚል ህሊና ስላለ ለመሸሽ ኢትዮጵያ ታሪክ ኢትዮጵያዊ ማንነት ከነበረው ነገር ራስን ለመለየት ያደረጉት ነው ብለው የመለሱልኝ እና ይመስላልም። ለምሳሌ አሁን አንዳንድ ጊዜ በጽሁፌም ላይ እንደገለጥኩት አንዳንድ ምሁራን ሲናገሩ እኮ በጣም በሚገርም ሁኔታ ነው የሚከራከሩት እና ክርክራቸው አንዳንዱ በጣም ውሃ ያነሳም። አንደኛ ራሱ የሚከራከሩበት ነጥብ እንትን አንስተው አይደለም፣ መሰረታዊ የሆነ ምክንያት ይዘው ሳይሆን አሁን ለምሳሌ እንዲሁ አንድ ምሳሌ ልናገር። እንዲሁም ይሄ አዎንታዊ የሆነ ምሳሌ ነው። አንድ ሰው ሲናገሩ አይ እንደውም ራሱ የኢትዮጵያ ፊደል አሉ አስተያየሙም ቃል አስተያየሙ ራሱ ትክክል አይደለም። ለምሳሌ የኦሮምኛው ፊደል ሄራ ይላል እንደ መንግስት፣ ይሄ ህገ መንግስት የሚባለው ማለት ነው ኮንስቲትዩሽን። ግዕዙ ግን ህገ መንግስት ነው የሚለው እና ስለዚህ ይህ ራሱ በራሱ የቻለ ሌላ ትልቅ ችግር ያለበት የቋንቋ ውስንነት ያሳያል። እና በሌላ ቋንቋውም ውስንነት ስላለበት ፊደሉም ደግሞ ለማጻፍ ለላቲኑ ብቁ ስላልሆነ ይከራከራሉ። ነገር ግን የግዕዝ ፊደል የትኛውንም ቋንቋ ሊያጽፍ እንደሚያስችል ልዩ ልዩ ፕሮፌሰሮች ቅድም ያነሳኋቸው ፕሮፌሰሮች ሁሉ ጽፈዋል፣ እነሱም ያውቁታል። በስራም ተፈትኖ ከ120 ዓመት በላይ ሁሉም ነገሮች ሲጻፉበት ጋዜጦች፣ መጽሔቶች፣ የሃይማኖት መጽሐፎች፣ ስርዓቶች፣ ፖሊሲዎች ሲቀረጹበት ኑሯል። በስራ የተፈተነ ስለዚህ የግዕዝ ፊደል ብቁ ስላልሆነ ነው የሚለው ምንም ውሃ የሚያነሳ ነገር አይደለም። ግን የመጀመሪያዎቹን እኔ አባቶች የሰማሁት ይሄ የጥላቸው ፖለቲካ ሲስፋፋ የመገነጣጠሉ ሀሳብ ሲመጣ ያ ሊሆን ይችል ይሆናል። ያን ደግሞ በእውነት መቼስ በተለየ መንገድ የሀዘንና የጉዳት ስሜት ያለው አካል መረዳትና መናበብ መተዛዘን አብሮ መኖር አስፈላጊ ነገር ነው። ግን በታሪክ ደግሞ ካየነው በሌላ መንገድ ሌሎች ምሁራን በትክክል የግዕዝ ፊደልም ሆነ የኢትዮጵያ ስልጣኔ የኛ ነው ብለው ደግሞ ተመሳሳይ ምሁራን ደግሞ ጽፈው እናያለን። እና ስለዚህ አንዱን ተቀብሎ ሌላውን መጣል ብዙም ደስ የሚያሰኝ ነገር ስላልሆነ አሁን ምናልባት ሁሉን ለመግለጽ እዚህ ላይ እቸገራለሁ። ጥያቄው በጣም ሰፊ ስለሆነ ስላልሆነ ነገር ግን ዋናው ነገር ምንድን ነው? ፊደሉ በቂ አይደለም ለሚለው ምሁራን መልስ ሰጥተዋል። በቂ ነው። ለምሳሌ አንድ እዚህ ጽሁፍ ላይ አንድ ያነሳሁትን ነገር ላንሳ። አንድ ዶክተር ይጠይቃሉ፣ ለምንድን ነው በዚህ ትግርኛ ይሁን ኦሮምኛ ጥያቄው ምንድን ነው የሚለው የቋንቋ መገለጫው ፊደል ነው። ልጠይቅ የፈለኩት ጥያቄ የአማርኛ ፊደል ስለ ድራይቭ የሆነው ወይም የአማርኛ ፊደል ድራይቭ የሆነው የተገኘው ከግዕዝ ወይም ከዚያ በፊት ከነበሩት ፊደላት ነው ይላሉ እኒሄ ጠያቂ። እና ምንድን ነው አሁን ለምሳሌ ግዕዝ እንደ ሸ እንደ ጨ እንደ ሀ ያለ ፊደሎችን ፊደሎች የሉትም እንደ ሸ እንደ ጨ እንደ ኘ እንደ ሀ ያሉትን በመጨመር አማርኛ በሳባ ወይም ግዕዝ ፊደል ይጽፋል፣ ትግርኛም እንዲሁ። በኦሮሞ ሊብሬሽን ፍሮንት ቁቤ ኢንትሮዲውስድ ሆኖ እሳቸው በተናገሩት ነው እንዳልም ጽፈው ኮትም አደረገው ሆኖ በስራ ላይ እየዋለ ያለው ያ የሆነበት ምክንያት ለምንድን ነው በቁቤ የሆነው ብለው ይጠይቃሉ። ለወደፊትም የህዝቦችን አንድነት ሳይለይ ምን አይነት በህዝቦች አንድነት ላይ ምን አይነት አንድነት ችግር ሊያመጣ ይችላል ብለው ይጠይቃሉ። ዶክተር መስፍን ለዚህ መልስ ይሰጣሉ። እና መልስ በሚሰጡበት ጊዜ በጣም የሚገርም መልስ ነበር የሚሰጡት። ምናልባት አድማጮች ይህን አርቲክል ኦንላይን ላይ ኦሮምኛ መጻፍ ያለበት በግዕዝ ፊደል ወይስ በላቲን ብለው ሰርች ቢያደርጉ ፓርት 1 እና ፓርት 2 ያገኛሉ። እሱም ቢያነቡት ጉግል ብታደርጉት ታገኙታላችሁ። እሱ አንባችሁ ሙሉ መረጃ ታገኙት። እና የዶክተር መስፍን መልስ እዚህ ላይ በጣም የሚገርም ነበር። ሌሎችም የተለያዩ ሰዎች መልስ ይሰጣሉ። ለመልሳቸው ነው መልስ ሰጥቻለሁ። ፕሮፌሰር ዝቀል እንደዚሁ የተናገሩት ነገር ነበር። ለሳቸውም ማብራሪያ ሰጥቻለሁ። እውነት ለመናገር እኔ ከመልሳቸው የተረዳሁት ነገር በኦሮምኛ ቋንቋ ማን ምን ያገባዋል? እኛ በፈለግነው ቋንቋ ብንጽፍስ ይሄ ሞት ያለቀ የደቀቀ ነገር ነው፣ ወደኋላ እንመለስም አይነት ነገር ነው የሰማሁት እንጂ አመክንዮ ላይ የተመሰረተ ነገር አይደለም የሰማሁት። ነገር ግን የኦሮሞ ቋንቋ ቋንቋችን ነው። ምክንያቱም የኢትዮጵያውያን ቋንቋ ሁሉ ቋንቋችን ነው። የኢትዮጵያ ፊደል የሁሉም ኢትዮጵያውያን ፊደል ነው። ያ ነው አገራዊ አንድነትም የሚመጣው ከእንደዚህ አይነት አስተሳሰብ። ይሄ ያንተ ነው ይሄ አንቺ ነው መባባል ከጀመር ሊሆን አይችልም። ስለዚህ ለምሳሌ የኔ ልጅ እንግሊዘኛ ወይም ደግሞ አረብኛ ወይም ራሻኛ ሲያጠና ደስ የሚለኝ ከሆነ ከዚያ የበለጠ ኦሮምኛ ሲያጠና ደስ ሊለኝ ይገባል። ይህም አስተሳሰብ በሌላው ማህበረሰብ ውስጥ ሊፈጠር ይገባል። ትግርኛ ሲያጠና ደስ ሊለን ይገባል። ምክንያቱም ያ ቋንቋችን ነው። ህብረተሰባችን በቀላሉ የምንደርስበት መንገድ ነው። ብዙ ባሪየሮችን መስበር የሚቻልበት መንገድ ነው። ነገር ግን የኛ የሆነውን የሌላ አድርጎ መግለጽ በጣም አላስፈላጊና ጠቀሜታ የሌለው ነው ለማለት ነው። ስለዚህ ጥላቻ ነው፣ አገር የመገንጠል ሀሳብ ስለነበረ ነው። ፖለቲካል ድሪብን ነው እንጂ ፖለቲካን አንድ አይነት ፖለቲካን ከግብ ለማድረስ የተነሳ ቀት እንጂ አመክንዮ ላይ የተመሰረተ ለቋንቋው ተብሎ የተሰራ አይደለም። ምናልባት የበታችነት ስሜትን ያለ ይመስለኛል። በዚያ ውስጥ ፊደል ቀረጹልን ቀረጽንላችሁ ይሉናል ከሚል አስተሳሰብ ወጥቶ ፊደሉን የቀረጽነው እኛንን ብሎ ኮክሌም ማድረግ ይቻላል።
አሻሽልን
ለረጅም ዘመን የነበረ ህዝብ በዚያ በኩል ጥራት ማጥራትና በዚያ በኩል መስራት ነው የተሻለ የሚሆነው ብዬ የማስበው። እሺ፣
ወደርሶልታ። በጣም ጥሩ፣ ትክክል ነው። መልሱ መደም እንደሚያው ልክ ነው። የከሌ የደረሰው ከሌ የፈጠረው ሳይሆን ያ ነገር ለመገልገልና ሁላችንም ተግባብተን ለመኖር በአንድ ሀገር ውስጥ ታቅፈን ለመኖር የሚያስችለንን ሁኔታዎች መፍጠን ነው። ታዲያ አሁን ቅድም ካነሱት ጋር የባለቤትነት የፊደሉን ባለቤትነት በሚመለከት ጠቀስ አድርገውት ነበርና የባለቤትነት ጉዳይ ከተነሳ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተቋም ነው የግዕዝ ፊደል የሚቀርበው። ለምንድን ነው ዝምታውን የመረጠችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? ታዲያ በዚህ ዙሪያ ላይ ይሄ ከፍተኛ የሆነ የሀገራዊ በደሎችን እና የህብረተሰቡ መበታተን፣ እሴቶቻችን መፋለስን ያተያያዙ ናቸው እና እንደውም ከጥቂት ዓመታት በኋላ ኢትዮጵያን አሁን ባለችበት ቁመናዋ ተቋሟ ላናገኛት እንችላለን እና ይህ ለዝምታው ለምን ተመረጠ? እስቲ በዚህ ዙሪያ ላይ ትንሽ ሀሳቡን ቢያጋሩን።
እሺ፣ ወደ ኢትዮጵያ ክርስቲያን ከመምጣቴ በፊት ስለ ባለቤትነት፣ ለምሳሌ የላቲን ፊደል የማን ሆኖ ነው በላቲኑ ፊደል ለመጻፍ እኛ ኢትዮጵያውያን ቋንቋችን የምንመርጠው? የእኛ አይደለም የላቲን ፊደል ፎር ሹር። ግዕዝን የእኛ ፊደል ነው። ግዕዝን የኔ ነው ለማለት ያልደፈረ የላቲን ፊደል እንዴት ነው የኔ ነው ለማለት የደፈረው? ያ ማለት አገሩን በነጻነት ያስከበረለትን መንግስትና ስነ መንግስት ባህል ንቆ በቅኝ ግዛት ይገዙ የነበሩት ሰዎችን ፊደል የኔ ነው ማለት እውነት ለመናገር በጣም ስሜት የማይሰጥ ነገር ስለሆነ በጣም ይህን ነገር ሁሉም ሊያስቡበት የሚገባ ነገር ነው። ወደ ቤተክርስቲያን ስመጣ ይኸውልዎት፣ ምንድን ነው የኢትዮጵያ ቤተክርስቲያን ሁለት ነገር ነው ስለ ኢትዮጵያ ቤተክርስቲያን የምናገረው። አንድ የመጀመሪያው ግቧ ወንጌል መስበክ ነው። እንደሚታወቀው ወንጌል መስበክ ነው። ወንጌል ስትሰብክ ለእያንዳንዱ በቋንቋው በባህሉ መስላ ቋንቋውን አጥንታ ባህሉን አጥንታ ማስተማር አለባት። እውነት ለመናገር በዚህ ዙሪያ ብዙ መስራት ነበረብን። ያን አለመስራታችንም አሁን ብዙ ዋጋ እያስከፈላት ነው ቤተክርስቲያኒቱ። ያ መደረግ ነበረበት፣ ቋንቋውን ማጥናት በሰፊው ማለት ነው። ብዙ ነገር ማድረግ ነበረብን። በእርግጥ ደግሞ በአንድ መልኩ ሲታይ ደግሞ የኢትዮጵያ ቤተክርስቲያን ቋንቋ ወይም ደግሞ የአምልኮ ቋንቋ በዋናነት እንደሚታወቀው ግዕዝ ነው። አማርኛም አይደለም፣ ትግርኛም አይደለም፣ ኦሮምኛም አይደለም። በሙሉ ማህሌቱ በግዕዝ ነው የሚከናወነው፣ ቅዳቸው በግዕዝ ነው የሚከናወነው፣ ጸሎቶቹ የጸሎት መጽሐፎች በሙሉ በግዕዝ ነው የተጻፉት። በኋላ አማኙ እምነቱን መስማት ስላለበት ከግዕዝ ወደ አማርኛ የጸሎት መጻፎች ተርጉመዋል፣ ወደ ትግርኛም ወደ ኦሮምኛም ተርጉመዋል። ያ የሆነበት ምክንያት ሰው የማይሰማውን ቋንቋ አሜን ስለማይል ነው። አሜን ስለማይል ነው። አሁን የኢትዮጵያ ቤተክርስቲያን እኔ ባለፈው ማስተያየት ሰጠሁት የለላቲ ፊደል ውቅና መስጠት አልነበረባትም የሚል ሐሳብ ነበረኝ። ነገር ግን በሌላ መንገድ ደግሞ አሁን ያየነው ካየነው ነገር አንጻር ያን ማድረጓ ለክሱ መድኃኒት ነው። አሁን እኮ በጣም ነው የምትከሰሰው ቤተክርስቲያን። እንደውም ራሱን የቻለ የኦሮሚያ ቤተክርስቲያን ማቋቋም አለብን ብለው ሰዎች እኮ የሚደክሙ ቤተክርስቲያን ለመክሰስ ነው። ግን ቤተክርስቲያን በአጋጣሚ ነቅታና ቀድማ በግዕዝ ፊደል በላቲን አድርጋ በላቲን ፊደልም አድርጋ ቅዳሴውንም የጸሎት መጽሐፉንም ሌላውንም ተርጉማ ነበር። ቋንቋውን በሚገባ የሚናገሩ ሰዎችን በጳጳሳት ደረጃ በቀሳውስት በዲቁና ደረጃ በተለያየ ማዕረግም አሰልጥናለች። እነሱን እንኳ ራሱ ሰው እንዳይቀበላቸው የሚደረግበት ሁኔታ እንዳለ እንሰማለን። አሁን ያ ምንድን ነው? የኢትዮጵያ ቤተክርስቲያን አንደኛ ቤተክርስቲያን ናት። ቤተክርስቲያን በተፈጥሮዋ የምትሰብከው አንድነትን ነው፣ የምትሰብከው እኩልነትን ነው። ስለዚህ ኢትዮጵያዊነት ደግሞ አንድነት ነው። ኢትዮጵያዊነት የአንድነት መገለጫ ነው። ስለዚህ የኢትዮጵያ ቤተክርስቲያን አንደኛ በሀገራችን በኢትዮጵያ ለዘመናት ከመኖሯ የሀገሪቱ ባህል እንደው ከእንዴት አደርክ ከእንዴት ዋልክ ጀምሮ የቤተክርስቲያን መንፈሳዊነት የሚገለጥበት ነው። እንዴት አደርክ ሲልህ ብልህ እግዚአብሔር ይመስገን ብለህ ነው የምትመልስልኝ። በሀገራችን አይደለም እንዴት ዋልክ፣ እግዚአብሔር ይመስገን፣ እንዴት አመሸሽ፣ እግዚአብሔር ይመስገን። ነገራችን በሙሉ በመንፈሳዊነት የተቃኘ ነው። ሰላምታችን ትህትና ያዘለ ነው። ነገራችን በሙሉ በብዙ ነገር በእውነት ፈሪሃ እግዚአብሔር ምን ያክል በምድራችን ላይ ተስፋፍቶ እንደነበርና እግዚአብሔርን የሚያውቅ ሕዝብ በምድራችን ላይ እንደነበረ የአገራችን ገበሬዎች ሳይቀሩ ቁመናቸው፣ አካሄዳቸው፣ ያኗኗራቸው ይትባህል ያሳያል። ከዚህ የተነሳ ቤተክርስቲያን ፊደሉን ብቻ ሳይሆን የማህበረሰቡንም ስነ ልቦና በፈሪሃ እግዚአብሔር በበጎ ስነ ምግባር በእንግዳ ተቀባይነት ቀርጻለች። አሁን እሷ የምትችለውን እያደረገች ነው። ነገር ግን መንግስት ቤተክርስቲያን ምንጊዜም መንግስት ጋር ነው የነበረችው ብዙ ጊዜ። አሁን መንግስት ተለወጠ። መንግስት ሲለወጥ እንደሚታወቀው እንደውም ብፁዕ ወቅዱስ አቡነ ቴዎፍሎስ ትልቅ ስራ ሰሩ የሚባሉ ሰበካ ጉባኤ የሚባሉ ማቋቋማቸው ነው። ሁሉ ነገር ተነጠቀችና አውላላ ሜዳ ላይ ስትሆን ምዕመናን እየረዷት መቀጠል ጀመረች። በዚያ ዘመን ውስጥ ዛሬ ለሹን ኮሚኒስት ተቋቁማ ያው ትልቅ ስራ ሰርታ አለፈች። የህወሓት ተረከባት ማለት ነው። እሱ ደግሞ እጅግ በጣም አብዝቶ የሚጠላትና ነቅሎ ሊጠላት የሚፈልግ አካል ማየት የማይፈልጋት ተቋም ናት በኢትዮጵያ ምድር ውስጥ። ስለዚህ አሁን በዚያ ውስጥ ቤተክርስቲያን አንደኛ ነገር በቤተክርስቲያን መድረክ ላይ ስልጣን ላይ ማንያንድ ጊዜ ሰዎች አባቶች በሚሾሙበት ጊዜ ከመንግስት ጋራ የተቀራረበ ሀሳብ ያላቸውን ሰዎች መርጦ የማስቀመጥ ይትባህል ነበር አለ። አሁን እንደሱ ያለ ነገር ስላለ ጨክኖ መንግስትን እንዴት ነው አስቡበት የማለት ነገር ቢያንስ ድምፅ የማሰማት ስራውን ትስራው። ነገር ግን ይህ ባይሆን ደስ ይለኛል፣ እንዲህ ያለ ጉዳት ያመጣል እያለች በየጊዜው ማሳሰቢያ ብታቀርብ ኑሮ ምናልባት መንግስት በተወሰነ ደረጃ ልቡ ሊከፈልም ሊያስብበት የሚችል ይሆን ነበር ብዬ አስባለሁ። ደግሞ ለመንግስት የቀረቡ ትልልቅ የቤተ ክህነት ሰዎችም ነበሩ። ለምሳሌ በህወሓት ዘመን ትግርኛ ተናጋሪ ትልልቅ የቤተ ክህነት ባለስልጣናት እኩል ከመንግስት ጋራ ብዙ ስራ የሚሰሩ ነበሩ። እነሱ አሁን ለምንድን ነው በግዕዝ ቋንቋ ላይ በግዕዝ ፊደል ላይ እንዲህ የሚደረገው ቢሉ ተሰሚነት ይኖራቸው ነበር፣ ግን አላደረጉትም። ከዚህ ምክንያቱም የጥላቸው ፖለቲካ በመንፈሳዊው ዓለም ያለነውንም ሰዎች ሳይቀር ስለመረዘን ብዙ 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 መጥላት የሚገባው ነገር እንደተፈጠረና የስነ ልቦና ችግሩ ወደ መንፈሳዊ ዓለም ጎራ ማለቱን የሚያሳይ ነገር ነው። ስለዚህ ያን በተቻለ መጠን ቤተክርስቲያን ከመንግስት ጋር መስራት ነበረባት፣ በውስጥ ነበረባት። በተለይ ሁኔታ ሰርታ ይሆን አይሁን እውነት ለመናገር መረጃዎችን ማገናዘብ ያስፈልጋል። ግን እኔ እስካሁን ድረስ የሰማሁት ያየሁት ነገር የለም። እንዲሁም ባለፈው ብፁዕ ወቅዱስ አቡነ መርቆሪዎስ በጠቅላይ ሚኒስትር ዶክተር አብይ አማካኝነት ወደ ኢትዮጵያ ሲሄዱ አብሬ ሄጄ ነበረ። ያን ጊዜ ሄጄ ከጠየቅኩት ጥያቄ አንዱ ለመሆኑ ለምንድን ነው የላቲን ፊደል የግዕዝም ፊደል ቦታ ሲወስድ? እኔ አሁንም ክርክሬ በዋናነት በቋንቋዎች መስፋፋት ላይ አይደለም። የኔ ክርክር
ለምንድን ነው የላቲን ፊደል የግዕዝን ፊደል ቦታ የወሰደው በኢትዮጵያ ቋንቋዎች ውስጥ? ቢየስ ጠይቅ ስለሱ ማናስቦ የሚል ነው ከተለያየ ሰዎች እየሰማሁት ማንስ ይሰማል የሚል ነው። ስለዚህ ከዚህ የተነሳ ወለተ ለመናገር አንደኛው ቸስ ክርስቲያን ሰው በፈለገው ያምልክ ይቅርታ በፈለገው ያምልክ በፈለገው ይጻፍ እንደፈለገው ይሁን ክርስቶስን ይወቅ በክርስቶስ አምኖ ይዳን ክርስቲናውን ይቀበል ያ የመጀመሪያ ግባ ስለሆነ እዚያኛው ላይ ተተክላ የወንጌል አላማ መሳተፍ ስለሌለባት ያ ሊሆን ይችላል። ሁለተኛው ነገር ደግሞ ምናልባት ለመንግስት ሐሳብ ተግዥ ከመሆን ይመጣ ሊሆን ይችላል ያስባሉ። ሶስተኛው ነገር ደግሞ ምናልባትም እነት ይሂ በአገር አንድነትና ህብረት ላይ የቋንቋው ለውጥ ተፈልጉ እንዲያድርጉ ከፈለገ እንዲያድርገው የሚል የግዴለሽነት ስሜትም በእነት ከላይ እስከታች በነብሩት ባለስልጣኖቻችን በሃይማኖት ብቻ ማለት አይደለም በፖለቲካውም ባሉትም ዘንድ የሰለጠነበት ዘመን የነበረ ይመስለኛልና ተገይቡን ትኩረት ካለመስጠት የተነሳና ከፍራትም በመነጨ መንገድ ሊሆን ይችላል። በዚህ መካከል ግን የኢትዮጵያ ህዝብ እንኳን ቋንቋው መልኩ ቢለይላቸው የሚፈልጉ በጂኦግራፊ ሊለዩት ሳይችሉ ቀርተው በክልል አሁን ናን ንቁረጥ ሲሉት እየደማ አልቆረጥህን ያላቸው የኢትዮጵያ ህዝብ ለመለያየት እንደዋና መጠቀም ያድርገው ሌሎች ተጠቅመውበታል ማለት ነውና ይህ በጣም 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 የሚያሳዝን ነገር ነው። እኔ ደግሞ የሚያሳዝነኝ ምንድነው ልዩነቱ ኢትዮጵያውያንን በሰላም የሚያኖራቸው ቢሆን የተሻለ እንጀራ የሚያበላቸው ቢሆን የሚያከብረን ቢሆን እንዴ ምንም አልነበረም። ነገር ግን የበለጠ የሚያደማን የሚያደህየን የሚያዋረደን የሚያገዳድለን የሚያስተላልቀን ያ ልዩነት ለማጥፋት እንኳን ፊደል አንድነት ምልክት ሆኖልን ፊደል ብቻ እኮ አይደለም ብዙ ነገሮች ናቸው በኢትዮጵያ አንድነት ምልክት የሆኑ ነገሮች የተሰረዙ። ኢትዮጵያ ክርስቲያን ዳኩት አንድነት ምልክት ነበረች ጣላቷ ብዙቷል ፊደሉ እንደዚህ ጣላቱ ብዙ ነው። ያማርኛ ቋንቋ ሌላ ምንም በደል የለውም ኢትዮጵያውያንን ስላስተሳሰረ ነው። በቃ በተቻለ መጠን ሰዎች ሁሉ በአማርኛ ቋንቋ ላይ ይሄ ነው የማይባል ዘመቻ በራሱ በቋንቋው እየተናገሩ አማርኛ ቋንቋ እንዲጠፋ አማርኛ ቋንቋ የተማሩበት ዘመን እንደመባከን እንደሆነ ሲናገሩ ምን ሰማችሁ? እኚህ ሰዎች ምንድነው ትልቅ የተነርቦና ችግር ያለባቸው እንደሆኑ ይስማኛል። በእኛ ሀገር እኔ ወለት ለመናገር ጤናማ የሆነ አስተሳሰቡና አሉታዊ አስተሳሰቡ ተለይቶ አይደለም የሚስተማው እንደሚታወቀው በይበልጥ መንግስት ባለስልጣን ከሆነ በሽተኛም ቢሆን እንደፈለገ ዝም ብሎ ሲናገር እገሌ እንዲያሉ እየተባለ ነው የሚባለውና አንዳንዶቹ ወለት ለመናገር ጤናማ አስተሳሰብ ያላቸው አይመስለኝምና እንደሱ ነው ማስበው። ስለዚህ አሁንም ለኢትዮጵያ ህዝብ አሁንም ለኢትዮጵያ መንግስት አሁንም ለኢትዮጵያ ወጣት አሁንም ለኢትዮጵያ ማህበረሰብ መናገር የምፈልገው አሁንም ሌት አይደለም በላቲን ፊደል እየጻፍን በሁለት ገጽ በላቲን ፊደል የምንጽፈው በአንድ ገጽ በግዕዝ ፊደል መጻፍ የምንችልበት ፊደል እያለ የዛይድ ፊደል በመጥራችን ላይ እንዲፈጠር ማድረግ የለብን። ሌላው ነገር ደግሞ ቋንቋዎቻችሁ በሌላው ማህበረሰብ ዘንድ እንዲጠኑ እንዲጻፉ እንትፈልጉ ለምሳሌ ሌላው በግዕዝ ፊደል የሚጽፈው ማህበረሰብ በላቲን የሚጽፉትን ቋንቋዎች በቀላሉ እንዲያጠናቸው ካስፈለገ በላቲን ፊደል ሳይሆን በግዕዝ ፊደል ቢጻፉ በተመሳሳይ ፊደል በአሁ ቢጻፍ በቀላሉ ኢትዮጵያን ያጠኑታል ሽማግሌዎችም ያጠኑታል። እኛ ሁሉ ለምሳሌ ባለፈው ኢትዮጵያ ህዝብ ኦሮምኛ ለማጥናት የግዕዝ መዝገብ የኦሮምኛ መዝገብ ቃላት ልፈልግ ሄድኩኝ። ሲሄድ ምን እንዳየሁ ታውቃለህ? በላቲን ፊደልና በላቲን እንግሊዘኛ ነው የተዘጋጀው።
ለሀገር ህዝብ አይደለም ለነጮቹ የተዘጋጀው።
ኢትዮጵያውያን ምራሱ ኦዲያንስ ምራሱ ልምስ ውስጥ ያስገባ አይደለም ለፈረንጆች ተዘጋጀ ካለ በቃ። ስለዚህ በግዕዝ ፊደል ኦሮምኛውን ጽፈው በግዕዝ ፊደል የኦሮምኛውን ትርጉም በአማርኛ ቢጽፉት መዝገበ ቃላቱ ሰው በቀላሉ በኦሮምኛ እንዲማልስ በግዕዝ እንዲ በአማርኛ እንዲማልስ ነው በትግርኛ እንዲማልስ ነው ቢሉ በቀላሉ ኢትዮጵያውያን ቋንቋውን ያጠኑላቸዋል። ቋንቋው ሲጠና ነው የበላይነቱንም ቋንቋው ሊያገኙ የሚችለው። ራሱ ቋንቋችን እናሳድግም ከሆነ በእውነት ቋንቋን ማሳደግ ጉብዝና ነው። ሁሉን ቋንቋውን ያሳድግ ነገር ግን ራሱ ቋንቋን ለማሳደግም የአንድነት ምልክት የሆነውን ፊደልን ማክበር በጣም አስፈላጊ ነገር ነው። እንደው ይሄ በጣም በእውነት እጅግ በጣም 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 የሚያሳስብ ነገር ስለሆነ ሁሉም ሊያስቡበት ይገባል። ለየት አይደለም ዶክተር አብይም በእውነት ጠቅላይ ሚኒስትር አብይም ይሄን ነገር ቢያስተካክሉት ምሁራኑም ቢያሳምኑ ትልቅ 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 ታሪክ ሰሩ ማለት ይችላል። ከዚህ በፊት በጣም ብዙ ምሁራን በአንድ ላይ ሆነው ለ ኦሮሚያ ክልል ፕሬዝዳንትና ለአማራ ክልል ፕሬዝዳንት ለማ መግረሳ ያሉና አሁን ደግሞ የውጭ ጉዳይ ሚኒስቴር ይሆንት የአማራ ክልል ስላሉ ደብዳቤ ሁሉ ጽፈው ነበር። በላቲን ፊደል የሚጻፈው የሚሰጠው ትምህርት በግዕዝ ፊደል እንዲሰጥ በሁሉም አካባቢዎች ጥረት እንዲደረግ ማለት ነው። ነገር ግን ሰሚ ያገኘ አይመስለኝም እና ይህ ነገር ሊታሰብበት የሚገባ ነገር ነው። ምናልባት በእውነት በንግግር ማሳዝነው ሰው ካለ ይቅርታ እንዲያደርግልኝ እጠይቃለሁ። እኔም የምናገረው ምን ያክል አስፈላጊ እንደሆነ ኢንፈሳይዝ ለማድረግ ነው እንጂ ማንንም ዝቅ ማንንም ከፍ ለማድረግ አይደለም። ነገር ግን ይህ ፊደል የሁላችን ነው። አንድ የሚያደርገን ለልጆቻችንም የሚጠቅመው ማንነታችንን ስናከብረው ነው። ኦሮሞ ከኢትዮጵያ ሲወጣ ኢትዮጵያዊ ሆኖ ነው እንጂ የሚወጣው ኦሮሞ ሆኖ አይደለም። አማራውም ከኢትዮጵያ ሲወጣ የሚወጣው አማራ ሆኖ ሳይሆን ኢትዮጵያ ሆኖ ነው ከኢትዮጵያ ወደ አሜሪካ ወደ አውሮፓ የሚሄደው። ትግሬውም ከኢትዮጵያ ሲወጣ ኢትዮጵያዊ ሆኖ ነው እንጂ ወደ አውሮፓ ወደ አሜሪካ የሚወጣው ትግሬ ሆኖ አይደለም። ስለዚህ ኢትዮጵያውያን የሚያስደርገን የጋራ ፊደል፣ የጋራ ቋንቋ፣ የጋራ የሆነ መንግስት፣ የጋራ የሆነ ባንዲራ፣ የጋራ የሆነ አርማ ያስፈልገናል። ደግሞ በየአካባቢያችን በየክፍለ ሀገሮቻችን ደግሞ የየራሳችን መገለጫዎች ደግሞ ይኖሩናል ማለት ነው። ስለዚህ ያንን በዚያ ደረጃ ማወቅ መገንዘብና አገራዊ ፋይዳ ያላቸውን የአንድነት ምልክቶቻችንን ማክበር በጣም በጣም አስፈላጊ ነገር ነው ላለው።
በጣም ጥሩ ነው። እንግዲህ ሰዓታችን ሊያለቀ ነው መሰለኝ መምህር ለቃላ ካሉ እና አንድስ የመጨረሻ ጥያቄ ላንሳና እንደው በአምስት ደቂቃ ስድስት ደቂቃ ባጠቃሉልኝ። አሁን በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዙሪያ ነው። መቼም ላለፉት 30 አመታት በላይ ያው ኢላማ ሆና ብዙ ጉዳት የደረሰባት ነች። ምእመናኗ ሁሉም የተሳከረ ሁኔታ ላይ ተደርሷልና ግን አባቶች አብነታቸውን አላሳዩም የሚል የምእመናንም ድምጽ ይሰማልና ምክንያቱም የኢትዮጵያ መሪዎች እስከዛሬ የመጡት ማስተዋል ይጎደላቸው ናቸው ሁላቸውም እና አሁንም ሆነ የድሮ ይሄ ነገር ከመመናኑ ጋር የሰፋ ልዩነቶች ሊያመጣ ይችላል በረጅሙ የሚል ነገር አለና አብነትን ማሳየት ለምንድን ነው ቤተክርስቲያናችን በዚህ የምትወቀስበት ምክንያት ለምንድን ነው? ወቅቱ የሚጠይቀውን ነገር ለምን አይሰራም? እስቲ በዚህ ላይ ብርሶ በእምነቱ ምሰሶ እንትን ሰውናችሁ እናንተ እስቲ ያገናዘቡትን ቢያጋሩን እና እንግዲህ አምስት ደቂቃ ያለችን እሷን እየተጠቀሙና ማብራሪያ ቢሰጡበት።
አብነት በምን ዙሪያ ማለት ነው? በምን ዙሪያ ነው ቤተክርስቲያን? አሁን
እንግዲህ ቤተክርስቲያኗ ቤተክርስቲያን ቤተክርስቲያናት በየቦታ ይቃጠላሉ፣ ካህናቶችም ታርደዋል በቅርቡ እንዲህ መሳሰሉ ነገሮች እና ድምጿን የሚሰማበት ነገር ከመማናኑ ጋር እንትን አይልም። ተቃውሞ መኖር ይኖርበታል። እንግዲህ በግልጽ እናያገር ከተባለ ብዙ አብያተ ክርስቲያናት ወድመዋል፣ እንዲሰሩም አልተደረጉም። እንዳውም ህዝቡን እያዋጣ እንዲሰራ ነው እንጂ መንግስት ይህን ኃላፊነት ወስዶ እንዲሰራ አይደለም የሚደረገው። የእስልምና ሃይማኖት ተከታዮች ሲቃጠል በአንዳንድ ወንበዶች ሲቃጠልባቸው መንግስት ወደ አሁኑ ነው የተከለ ወይም ሌላ ቦታ ምትክ የሚሰጣቸው እና አገሪቷ ውስጥ የሚታይ አርሎዎች አሉ። በእምነቱም ተቋሙ እንዲጠፋ የሚፈለግ ነገር አለ ይመስለኛል። አንዳንድም ነጋዴዎች የሆኑ የመመናን በኦርቶዶክስ እንትን እየማሉ ወይም ደግሞ ኦርቶዶክስ የሚባል ስም የለም እያሉ በአደባባይ የቴሌቪዥን እንትን ሁሉ እያገኙ ቤተክርስቲያኗን እየሞገቱ ነው እና ባለቤት ያጣ ይመስላል ነገሩ ሆነ። ይሄ ሁሉ ነገር በዝምታ የሚታለፍ ነገር አይደለም እና ይሄ ነው አብነት ስንል እንግዲህ ይሄንን መቼው ለተቀማይ ሰማይ ቅርቡ ነው የሚል መስዋዕት መሆን ሌሎች የሃይማኖት አባቶች የጥንቶቹ እንግዲህ በስማቸው ስማቸው ሕያው ሆኖ የኖረው ለቤተ ክርስቲያን መስቀላቸውን ይዘው ሕይወታቸውን አሳልፉ ስላሉ ነውና ይሄ ነገር ቤተክርስቲያኑ ተወቃሽ ያረጋታል። ይቅር ይበለን እንጂ ተወቃሽ ያረጋታል። እና ይሄን ነገር እንዴት ይመለከቱታል ለማለት ነው። እንግዲህ ካልመሰለውትም ይሄንን ጥያቄ
አስተያየት መስጠት እችላለሁ። ምንድነው ዋናው ነገር ቤተክርስቲያን ሁለት ሶስት ነገር ልጠቁም ባጭሩ ጊዜያችን አንጻር፣ አንደኛ ሁላችን ማሰብ ያለብን መንግስትና በመንግስት ስልጣን ላይ ያሉ ሰዎች ናቸው ቤተክርስቲያን ሲታገሏት ሲኖሩት። ይህን ሁሉ ማወቅ አለበት። መንግስት ነው እንግዲህ፣ አንድ ሰው አይደለም፣ የሆነ ቡድን አይደለም፣ የሆነ ማህበረሰብ አይደለም። ለምሳሌ በኦሮሚያ ክልል አካባቢም ሂደን ካየን ከመንግስት የተጠቁ ባለስልጣኖች ናቸው ቤተክርስቲያኒቱን በማጥቃትና ከክርስትና የጸዳ ማህበረሰብ ከኦርቶዶክስ አማኝ የጸዳ ማህበረሰብ የጥንቷን የኢትዮጵያን መልክ የማያይበት፣ የክርስትናን መልክ የማይሰማበት፣ የግዕዝን ፊደል የማያይበት፣ የግዕዝ መዝሙር የማይሰማበት፣ የግዕዝ ቅዳሴ የማይሰማበት፣ አማርኛ የሚባል ነገር የማይታወስበት ማህበረሰብ ለመፍጠር የሚፈልጉ ሰዎች በጠበንጃና በኃይል ነው እያጠፏት ያሉት። በዚህ ጊዜ ለኢትዮጵያ ቤተክርስቲያን ሌላው ማህበረሰብ ነው አብሮ ዓለም ሁሉ ነው ሊናገር የሚገባው ብዬ አስባለሁ። አንደኛ። ሁለተኛ ነገር ደግሞ ቤተክርስቲያን በሚገባ ምናልባት ስለ ራስዎ ተናግራለች ወይ ብለን ካሰብ አልተናገረችም ይሆናል። ምክንያቱም ለምንድን ነው በቤተክርስቲያን ስልጣን ላይ የሚቀመጡትን ሰዎች አንደኛ ሙሉ በሙሉ በቤተክርስቲያን ፈቃድ ብቻ የሚቀመጡ አይደለም፣ የመንግስት ይሁንታ ያላቸው ሰዎች ናቸው። ያን ይሁንታቸውን ጠብቆ ለመሄድ ደግሞ ለመንግስት ታማኝ መሆን ባህሪ ያላቸው። ስለዚህ እሱም አንድ ፈተናችን ነው። እሱ በቤተክርስቲያን በውስጥ ሊስተካከል የሚገባው ነገር ነው። ነገር ግን በዋናነት አሁን ሁሉም ኢትዮጵያዊ ሊገነዘበው የሚገባው ክርስቲያን የሆነውም ያልሆነውም የኢትዮጵያ ቤተክርስቲያን የኢትዮጵያ ባላጋራ አይደለችም፣ የኢትዮጵያ ሕዝብ ባላጋራ አይደለችም፣ የኢትዮጵያ ሕዝብ ባለውለታ ነች። ፈሪሃ እግዚአብሔርን ያስተማረች፣ ሰውን አክብራ የያዘች፣ ሁሉንም በሰላም ተቀብላ ያስተናገደች ቤተክርስቲያን ናት። ነገር ግን አሁን በየአቅጣጫው ልጆቿን ያርዷቸዋል፣ መግደል አይበቃቸው ብሎ በመንገድ ላይ ጎትቷቸዋል፣ ቤተክርስቲያኗን ያቃጥላሉ። ብዙ ነገር ነው የሚፈጸመው። ክርስቲያኖች በገዛ ምድራቸው ተወልደው ባደጉበት ምድር በድንጋይ ተደብድበው በእሳት ተቃጥለው እየተገደሉ ሲገደሉ ነው የኖሩት። አሁንም ምናልባት አንስማው እንጂ በጣም ብዙ ነገር እየጠፋን ነው። ስለዚህ ይህ ማለት ምን ማለት ነው? ቤተክርስቲያን ያን ህመሟን አውጥታ መናገር አለባት። አሁን ጀምራለች በተወሰነ ደረጃ፣ ነገር ግን በጣም አጽንታ መናገር አለባት። ቤተክርስቲያን ደግሞ አንዳንድ ጊዜ በመንግስት በኩል አንቺ ኃላፊነት አይሰማሽም ወይ ህመሙን አትችይውም ወይ እየተባለችም ትወቀሳለች። ለምን ትናገሪያለሽ? ዝም በይ ትባላለች። አንቺ እንዲህ ከተናገርሽ ሀገር ይጠፋል፣ መንግስት ይፈርሳል ትባላለች። ያለባት ጫናና አፈና ይህ ነው የሚባል አይደለም። በብሔርተኞቹ በኩል ቋንቋሽን ለውጭ፣ ራስሽን ለውጭ፣ ጠባይሽን ለውጭ፣ ባህሪሽን ለውጭ ትባላለች። እንደውም ብዙዎቹ ኦርቶዶክስ የሆኑ ሰዎች አይ አንተ ኦርቶዶክስ ከሆንክ እምነት ክመለወጥ አለብህ ወይ መስለም አለብህ ወይ ፕሮቴስታንት መሆን አለብህ፣ ኦርቶዶክስ ሆነህ ኦሮሞ መሆን አትችልም ብለው በግልጽ የሚናገሩ ሰዎች አሉ። በነገራችን ላይ እኔ አንድ ጊዜ ጳውሎስ እየተማርኩ ሰዓት እንዳሉት እንጂ አጋሮ የሚባል ሀገር ሂጄ ነበረ እና ድሮ ደብረ ዘይት ማቃት አንዲት ወጣት ልጅ ነርሱና እዚያ ትሰራለች። እዚያ ግን ልጅ እኛ ደስ አላት። ደብረ ዘይት የተመላለስኩ አስተምር ነበር ድሮ። አርባ አርብ ነው ቅዳሜ ሮብ ይመስለኛል፣ ቅዳሜ ነው መሰለኝ። እና የወንጌል ጉባኤ ነበራቸው፣ አንድ አባት ነበሩ እዚያ ጉባኤ የሚያዘጋጁ፣ እየሄድኩ አስተምር ነበር። ያችን ልጅ ያስታገኘ ደስ አላት እና ጥያቄ ጠየቀች። ዶክተሮቹ ምንድን ነው የሚሏት? ለምንድነው ኦርቶዶክስ ቤተክርስቲያን የምትሄጁ? ለምንድነው የምትሄጁ? ለምንድነው እሱ ጋር የምታመልክ? ለምንድነው ፕሮቴስታንት የማትሆኙ? ብለው ይህ ነው የማይባል ጫና ይፈጥሩባት ነበረ። ቤተክርስቲያን በምትሄድበት ጊዜ ስራ ያዟት ነበረ እና ያን እያለቀሰች ስትነግረኝ ትዝ ይለኛል። ስለዚህ ኦሮሞ የሆኑ ክርስቲያኖች በጣም ከፍተኛ ጫና ነው የሚደረግባቸው እምነታቸው እንዲለውጡ ወይ እንዲሰሉ ወይ ፕሮቴስታንት እንዲሆኑ ማለት ነው። የእኛ አይደለም፣ የእኛ መገለጫ አይደለም ሃይማኖት መሆኑን ክርስትና መሆኑን ረስተውት ማለት ነው። ያ ምንድን ነው? ፖለቲካው ነው ይህን ነገር ያደርግ የነበረው። ስለዚህ ቤተክርስቲያኒቱ እውነት በአንድ መልኩ ሰርቫይቭ ማድረጓ በዚህ መከራ ውስጥ ኮሚኒስቱንም አሳልፋ የህወሓትንም አደገኛ የሆነ ምስቅልቅል ፖለቲካ አሳልፋ እዚህ መድረሷ በአንድ መልኩ ቤተክርስቲያን ያስመሰግናታል። አሁን ደግሞ አክራሪ የሆኑ የጽንፈኛ የሆኑ በኦሮሞ ውስጥም ያሉ የእስልምናንም መሰረት አድርገው የሚንቀሳቀሱ ግን እውነተኛ የእስልምናን ሀሳብም የሚቃወሙ ሰዎች በቤተክርስቲያኒቱ ላይ ሰይፍ ሲመዙ፣ ሲገሉ፣ ሲያጋድሉ ነው የኖሩት። ፖለቲከኞቻችን ራሱ እሱ ነው እየቸረቸሩ ገንዘብ የሚያገኙበት፣ እሱ ነው ዜናቸው የሆነ። ስለዚህ በዚህ ሁኔታ ውስጥ ቤተክርስቲያን ማድረግ የምትችለውን በተወሰነ ደረጃ እያደረገች ነው። ግን ሙሉ በሙሉ ደግሞ ከዚህ የበለጠ ልትሰራት ይገባታል ወይ? አሁን መስራት አለባት፣ አሁንም መስራት ይገባናል ብዬ አስባለሁ። እና የሚቻለውም በተወሰነ ደረጃ እየተሞከረ ነው። ነገር ግን በእውነት ቤተክርስቲያን ያለባትን ሸክም ደግሞ ማወቅ ያስፈልጋል። እንደ ነጻነት ያለ ትልቅ ጸጋ ያለ ቤተክርስቲያን እኮ ነጻነቷን ተገፋለች። የላትም እኮ ነጻነት እንዴ? ጳጳሳቱ እኮ ወደ ሀገረ ስብከታቸው ሲሄዱ መንገዳቸው በድንጋይ የሚታጠርበት አታልፉ የሚባልበት ክልል እኮ ነው በሀገራችን ያለው። ከዚያስ በላይ እኮ አንድ ጳጳስ መንፈሳዊ ሰው በመሆኑ የትኛውም ክልል ላይ ሄዶ ተመድቦ እኮ አያገለግልም። የእሱን ቋንቋ በሚናገሩ ማህበረሰብ አካባቢ ብቻ ነው ሄዶ የሚመደቡ። ልክ እንደ መንግስቱ ፖለቲካ ራሱ የሚሾመው አባት በክልል በኮታ ነው የሚሾመው፣ ይወቅም አይወቅም። ይህም ራሱን የቻለ ሌላ ችግር ነው። ይህ ሁሉ ያመጣው ማን ነው? ፖለቲካው ነው። የኢትዮጵያ መንግስት የኢትዮጵያ ፖለቲካ ካልተሻሻለ የክርስትና ሃይማኖት ነፃነት አያገኝም። ምክንያቱም በጠመንጃ ኃይል በአፈሙዝ ኃይል አባቶችን እያስገደዱ የእነሱን ፈቃድ እንዲፈጽሙ ስለሚያደርጉ ማለት ነው። እሱ ነው የምለው። በተረፈ ግን ምናልባት አሁንም ለማጠቃለል ያክል እኔ አሁን ለኢትዮጵያውያን የማስተላልፈው መልዕክት በእውነት መደማመጥ አስፈላጊ ነገር ነው። መሰማማት የሚባለው ትልቁ ጸጋችን ተወስዶብናል። በይበል የአንድነት ድምጾችን ልንሰማ ይገባል። አምረውም ይናገሩ አለዘበውም ይናገሩ ወደ አንድነት የሚያመጡንን ሀሳቦች ከየትኛውም አንግል ይምጣ፣ ከየትኛውም ፖለቲከኛ ይምጣ፣ የትኛውም ቋንቋ ይናገር፣ የትኛውንም እምነት ይመን። ለምሳሌ ታውቃላችሁ፣ አሁን በአሁኑ ጊዜ አንድ አዛውንት የእስላሞች መሪ አሉ። በጣም ነው ሰው የሚወዳቸው፣ እኔም በጣም ነው የማከብራቸው የምወዳቸው። ለምንድን ነው? እኔ በእምነቴ ኦርቶዶክስ ካህን ነኝ፣ እሳቸውም የሙስሊም መሪ ናቸው። ስለ አንድነት፣ ስለ ህዝብ አንድነት፣ ስለ እምነት ክብር መስጠት በጣም ትልቅ ነገር። አሁን ባለፈው በዚህ በቤተ መንግስት በተዘጋጀው ጸሎት ላይ ይጸልዩ ሲባሉ ኦርቶዶክሶቹ ሲጸልዩ እኛ ወገባችን እየተቀጠቀጠ ቁመን አብረን አሜን ብለናል፣ በእኛ ስርዓት ያበቂ ነው ሲሉ በእውነት እኔ በጣም ነው የገረመኝ ትትናቸው እምነታቸው። ምን ማለት ነው? እንዲህ አይነት መከባበርና እንዲህ አይነት መደማመጥ ኢትዮጵያዊ የሆነ ባህል ወግ ሲኖረን አገራችን እያሳደግናት እንሄዳለን፣ እንተዛዘናለን፣ አብረን እንበላለን፣ አብረን እንጠጣለን። በአንዱ መከራ ደስ አይለንም፣ የአንዱ ህመም ያመናል። ደስ ከሚለው ጋር ደስ እንሰኛለን፣ ከሚያዝነው ጋር እናዝናለን። በተረፈ ግን አይ ይህ እኮ የሆነው አሁን በእነንትና ክልል ነው፣ ይህ እኮ የሞተው ከእነንትና ክልል ነው እያልን ሰውን በክልል ከፍለን፣ ክፉ ፖለቲከኞች በሰሩት ክልል ከፍለን ህዝባችንን አንዱን በጥላቻ አንዱን ባድለው አይን የምናይ ከሆነ አገር አይኖረንም። እና ልንከባበር ይገባል፣ ልንደማመጥ ይገባል፣ ልንተዛዘን ይገባል። አንድ የሚያደርጉንን ነገሮች ልናከብራቸው ይገባል፣ ፊደላችንን ልናከብረው ይገባል። አማርኛ ቋንቋ በእውነት አሁን የተገፋውን ያክል በኋላ እንዴት መልሰን ባመጣነውም ሊባል ይችላል። እውነት ይህ ሆኖ የተገኘን ነገር ማክበር ተገቢ ነገር ነው፣ ማፍረስ አያስፈልግም። ሌላውን ካስፈለገ መጨመር ነው እንጂ ሰዎች የሚያውቁትን ቋንቋ እንዲተውት እንዲረሱት ማድረግ እንዳይማሩት ጥረት ማድረግ በጣም የሚያሳዝን ነገር ነው። እንዲሁም አንድ ሰው ምን አሉ ይባላል፣ ልጆች እኮ አሁን መግባባት አቃታቸው፣ ወደ መንግስት ስልጣን መምጣት አልቻሉም፣ ምክንያቱም የአማርኛ ቋንቋ ስላልተማሩ ተብሎ ሲጠይቁ ምን አሉ ይባላል፣ እኛም እኮ አላማችን ትውልድ እንዳይግባባ ነው፣ የራሱን መንግስት እንዲመሰረት ነው አሉ ይባላል። እና ይህ አይነት አስተሳሰብ በጣም የሚያስቆጭና የሚጎዳ ስለሆነ ሁላችንም ከዚህ ህሊና ልንመለስ፣ ስለ ሀገራችን አንድነት ልናስብ፣ ልንተጋ፣ ለኢትዮጵያ አንድነት ከሚሰሩት ጋር አብረን ልንቆም። ምንም ይመኑ ጥሩ ሲሰሩ፣ አሁንም ያሉትን ባለስልጣኖች ጥሩ ሲሰሩ እንደግፋቸው፣ የማይገባ ስራ ሲሰሩ ደግሞ እንቃወማቸው። ያ ከሆነ አገራችንን እንጠቅማለን፣ እነሱንም እንጠቅማቸዋለን፣ መስታወት እንሆናቸዋለን። በጭፍኑ ሳንቃወም በጭፍኑም ደግሞ ሳንደግፍ ህሊናችንን እያዳመጥ ለሀገራችን ለኢትዮጵያ የሚበጀውን ነገር ለማድረግ የመስራት ኃላፊነት አለብን። ደግሞ በይበልጥ ደግሞ እግዚአብሔርን የምናውቅ ክርስቲያኖች የሆን ደግሞ ኃላፊነት አለብን። አገራችን በምድርም ሀገር አለን እኛ በሰማይም ሀገር አለን። በምድር ርስት ያለው ህዝብ ነን፣ በሰማይም ርስት ያለን ህዝብ ነን። ይህን ያገኘነው ደግሞ መንፈሳውያንም ስጋውያንም አርበኞች ስለነበሩ ነው። ምድራዊ ማንነታችንም ክቡር ነው፣ ሰማያዊ ማንነታችንም ክቡር ነው። ለአንድ ምድራዊ ማንነታችንን መካድ አያስፈልግም፣ ሰማያዊ ማንነት ለማግኘት ኦልሬዲ ተሰጥቶናል። የኢትዮጵያ ቤተክርስቲያን ያስተማረችን ሙሉ ልበ ሙሉ ዜጎች እንድንሆን ያረፈ ህሊና ያለን የአእምሮ ሰላም ያለን አምላካችንም የምናውቅ መንግስታችንም የምናውቅ መንፈሳዊ ቋንቋም ያለን ባህላዊ ቋንቋም ያለን አድርጋ ነው ቀርጻ ያኖረችን እና ይህን አክብረን ልንይዘው ይገባል። በእውነት ስለተሰጠኝ እድል አመሰግናለሁ። እግዚአብሔር ያክብርልኝ።
አሜን። አምላካችን መምህር ለቃል አካል በእውነቱ የመንፈሳዊ አባቶች አንደበት ርቱዕ መሆናችሁን የተናገሩትን ይህንን እንደ መደምደሚያ አድርጌ በዚሁ ላጠቃለው። በሌላ ጊዜ እንግዲህ በሚያስፈልጉንን ውይይቶች ሲኖር ያው እንደማያነፍጉን ይህን አይነት ምክርና ትምህርታዊ ማብራሪያዎች በመመኘት በዚሁ እንሰናበታለን። ደህና ሁኑ።
እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። እግዚአብሔር ይጠብቃል።